በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
ክፋትን በተባበረ ክንድ ማሸነፍ ስለቻላችሁ እንኳን ደስ ያላችሁላችሁ ፈልጋለሁ። ይህ ቀን ኢትዮጵያውያን ተደምረው በፍቅር በይቅርታ በኢትዮጵያ ሰማይ ላይ ፍቅር እንዲዘንብ ያደረጉበት ዕለት ቢሆንም ይህን የማይፈልጉ ኃይላት በተጠና በታቀደ መልኩ ሙያን ታግዘው ይህን ደማቅ ስነ ስርዓት ለማደፍረስ ለማበላሸት የሰው ህይወት ለመቅጠፍ ደም ለማፍሰስ ከፍተኛ ጥረት አድርገዋል። አጠቃላይ ዓላማቸው የጨነገፈ ያልተሳካ የከሰረ የወደቀ ቢሆንም ጥቂት ኢትዮጵያውያን እንዲጎዱ ሆኗል። ህይወታቸው ያለፈ ጥቂት ሰዎችና የቆሰሉ ሰዎች አሉ። በመጀመሪያ ለዚህ ክብር ዓላማ ለኢትዮጵያ ፍቅርና ይቅርታ ሲሉ ህይወታቸውን ላጡ ወንድምና እህቶቼ ለቆሰሉ ወገኖቼ ቤተሰብ ሁሉ መጽናናትን እየተመኘው የዛሬ መስዋዕትነት ለኢትዮጵያን ፍቅር ለኢትዮጵያን ሰላም ለኢትዮጵያን አንድነት የተከፈለና ሁሌም የምናስታውሰው እንደሆነ ነገር ግን ኢትዮጵያውያን እቺንም ቀን ያመጣነው በመስዋዕትነት ብዙዎችን አተንበት ያመጣነው ቀን ስለሆነ ከመስዋዕቶች ያላገኘነው ከመስዋዕቶች የማንጠብቀው መሆኑን ድጋሚ እየተማርንበት ለተ ነው። የሆነ ሆኖ ዛሬም ለኢትዮጵያውያን ወንድሞቼ ላበስር ምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል መሸነፍ ነው፣ መግደል መዋረድ ነው። በደስታ አንድ ሆኖ ሀገር የሚን ህዝብ በራሱ ዜጋ ሰዎች አቅዶ አስቦ እንዲጨነግፍ መስራት ትንሽነት ነው። ኢትዮጵያውያን ግን ትንሽ አይደለንም፣ ትልቅ ህዝቦች ነን። ከትንንሾች ጋር ወርደን ትንሽ አንሆንም። ይህንን ቀን ደስታችን ለማጨለም ፍቅራችን ለማጨለም አንድነታችን ለማደፍረስ ያሰባችሁ ኃይሎች አልተሳካላችሁም። ኢትዮጵያ አሁንም ለፍቅር ለይቅርታ ለአንድነት የዘረጋችሁ እጇ አይታጠፍም። በኢትዮጵያ ሰማይ ላይ የሚዘንበው ሰላምና ፍቅር አይቀየርም። ይህ እንዲሆን የምትተጉ ሰዎች ትናንት አልተሳካላችሁም፣ ዛሬ አልተሳካላችሁም፣ ነገም አይሳካላችሁም። አሁንም ለመክራችሁ ፈልገው ከዚህ እኩይ ተግባር በመመለስ መንግስትና ህዝብ ወዳልተገባ አቅጣጫ እንዳይሄዱ ጥንቃቄ ማድረግ ቢቻል መታረም ቢቻል መልካም ነው ያስባለሁ። የተቀረው የኢትዮጵያ ህዝብ የጀመረው ልበሰፊነት አንድነት ጠንካራነት እና የመደመር ሳቤ በትናንሽ ኢንሲደንት ወደ ኋላ መመለስ ሌለበት ይህንን ነገር ላደረጉ እኩይ ሰዎች ያዘን ሲሆን የተሰው ሰዎች ነፍሳቸው በገነት እንዲያርፍ የቆሰሉ ሰዎች እንዲታከሙ ቤተሰብ እንዲጽናና ዛሬ የተሰው ሰዎች ቤተሰቦቻቸው መላ ኢትዮጵያዊ ነው። የኔም ወንድሞች የሁላችንም ወንድሞች ናቸው። በደም ከአንድ አባትና እናት የተወለዱን ቢሆን ለሁላችንም እህትና ወንድም ወገን ቤተሰብ ናቸው። ይሄን ያሰብን ሁሌ የምንዘክራቸው ያጠቃላይ ለፍቅርና ለድል ያገኘ የነበረው መስዋዕትነት ማሳረጊያ ይሆናል ብዬ አስባለሁ። ጉዳዩ እንዴት እንደተፈጸመ ዝርዝር ጥናት ፖሊሶች ያካሄዱ ሲሆን ጥናቱ ሲጠናቀቅ ለህዝብ በይፋ የሚገለጽ ይሆናል። እስከዚያው በአካባቢ የነበራችሁ ሰዎች ያያችሁትን የሰማችሁትን ማንኛውንም ምልክት ለፖሊስ እንድታሳውቁ አደራ ያልኩ፣ ተባብረን በመስራት ጥላቻና ክፋትን እናሸንፋለን። ኢትዮጵያ ከጀመረችው የፍቅርና የይቅርታ መንገድ ሊገታት የሚችል ኃይል የለም። የተሸነፈ የወደቀ ሐሳብ ነው። በተሸነፈና በወደቀ ሐሳብ እንደማንቆም ዳግም ላረጋግጥላችሁ ፈልጋለሁ። አመሰግናለሁ።
ጠቅላይ ሚኒስትር አብይ ከህዝባቸው ጋር ተገናኝተው የሀገራቸውን ትንሳኤና የወደፊቷ ጉዞዋ ምን እንደሚመስል በፍቅርና በይቅርታ እንዲሁም በአንድነትና በመደመር መሆኑን በሚያወጁበት ሰዓት ይሄ አካሄድ ያላማራቸውና እኛ ብቻ ነን ይችን አገር መግዛት መቦጥቦጥ ያለብን ብለው የሚያስቡ የነጋባቸው የቀንጅቦች ሰይጣናዊ ድርጊት በመፈጸም የተጀመረውን የሰላሙንና የፍቅር ጉዞውን ሊያደናቅፉ ሞክረዋል። የንጹሃን ወገኖቻችንንም ደም አፍሰዋል። ጠቅላይ ሚኒስትር አብይ ከጥላቻ ይልቅ ፍቅርን፣ ከመቀነስ ይልቅ መደመርን፣ ከመለያየት ይልቅ አንድነትን፣ ከቂም በቀል ይልቅ ይቅርታን የሚመርጡ መሆናቸውን ብንረዳም፣ ሆኖም ግን የእሳቸውም ሆነ የሚመሩት ህዝብ ትዕግስት በቀንጅቦች እርኩስ ሥራ ምክንያት ተሟጦ የሚያልቅበት ጊዜ ሊደርስ ይችላል። ይህም ሊሆን እንደሚችል እሳቸው ራሳቸው በትናንትናው ዕለት ለነዚሁ የነጋባቸው የቀንጅቦች መንግስትም ሆነ ህዝቡ ወዳልተፈለገ እርምጃ እንዳይሄድ እነዚህ ያውሬዎች ከኩይ ሥራቸው እንዲቆጠቡ አሳስበዋል። እኛም እንላለን፣ አዎ ከሁሉም በላይ ሰላምና አንድነትን ፍቅርንና መደመርን እንመርጣለን እንሻለንም። ሆኖም ግን እነዚህ ከፍቅር ይልቅ ጥላቻን፣ በደስታ ምትክ ሐዘንን፣ በሕይወት ምትክ ሞትን፣ በሳቅ ምትክ ለቅሶን፣ በአንድነት ምትክ መለያየትን፣ በይቅርታ ምትክ ቂም በቀልን፣ ከመደመርና በአንድ ሆኖ ትልቅ ከመሆን ይልቅ መቀነስንና ትንሽነትን የመመሪያቸው አልፋና ኦሜጋ ያደረጉ የሰው አውሬዎችን በይቅርታና በመደመር ስም ጉያ ውስጥ ይዞ ዶክተር አብይ የጀመሩትን የለውጥ ጉዞ ማካሄድ የማይመስልና የማይሆን ቀልድ ነው። ጠቅላይ ሚኒስትሩ ህዝባቸውንና አገራቸውን ከነዚህ ከነጋባቸው የቀንጅቦች ከጥቃትና ካደጋ ለማዳን ህጋዊና ቆራጥ የሆነ እርምጃ መውሰድ ይጠበቅባቸዋል። የኢትዮጵያ ህዝብ በቅንጅት ጊዜ በጉልበተኞች የተቀማውን የድል ጉዞ ለሁለተኛ ጊዜ መቀማት አይፈልግም። ለፍቅር፣ ለሰላም፣ ለአንድነትና ለብልጽግና ሲባልና ብሎም የተጀመረው የሞት የሽረት ትግል የህዝባችንንና የሀገራችንን ህልውና የሚወስን በመሆኑ ጠቅላይ ሚኒስትር አብይ አህመድ የጀመሩትን ወደ ፈለግነውና ወደምንመኘው የዲሞክራሲ የነጻነትና የእኩልነት ግባችን ሊያደርሰን የሚችለውን ጉዞ ህዝባችን በሙሉ ልቡ እንዲደግፍ የኢትዮጵያ ድምፅ ሬዲዮ ጥሪውን በአክብሮት እያቀረበ፣ የኢትዮጵያ ድምፅ ሬዲዮም በበኩሉ ለዚህ የተቀደሰ ዓላማ የተቻለውን በሙሉ እንደሚሰራ በዚህ አጋጣሚ ለውድ አድማጆቹ ቃል ይገባል። በድጋሚ ጤና ይስጥልን እያልን ውድ አድማጮቻችንን እነሆ የእሁድ ሳምንታዊ ፕሮግራማችን ጀምሯል። በዛሬው ፕሮግራማችን እንግዲህ በዋናነት ከአምስት ሰዓት ከሩቡ ዜናችን በኋላ በቀጥታ አቶ አንዳርጋቸው ጽጌን በስልክ በቀጥታ በማነጋገር ከሳቸው ጋር ውይይት እናደርጋለን። ከዚህ በተረፈ በዛሬው ዕለት በአውሮፓ የሚገኙ የተለያዩ የኮሚኒቲዎች የተለያዩ የኢትዮጵያዊ ማህበረሰብ ድርጅቶች በጋራ ሆነው የወቅታዊውን የኢትዮጵያ ሁኔታ በተመለከተ በተለይም ዶክተር አብይ አህመድ በማካሄድ ላይ ያሉትን የለውጥ እንቅስቃሴ በተመለከተ የሰጡትን መግለጫ እናሰማችሁና ከዚያም የዚህ ተወካይ የሆኑት ከቤልጅየም አቶ አብራ የማና አብን በስልክ ስለ መግለጫው እና ስለ አቋማቸው ውይይት እናደርጋለን። ከዚህ በተጨማሪ እንግዲህ 5 ሰዓት ላይ እንደተለመደው የሳምንቱ ዜናችን ይቀርባል። በመሐከሉ በተለይ እስከ 5 ሰዓት ባለው ጊዜያችን ውስጥ ለአድማጮቻችን የስልክ ቁጥራችንን የስልክ መስመራችንን በመክፈት ትናንትና ኢትዮጵያ ውስጥ የተደረገውን የቦምብ ፍንዳታና የደረሰውን አደጋ በተመለከተ የሚሰማቸውን ምን መደረግ አለበት? ዶክተር አብይ ምን አይነት እርምጃ መውሰድ አለባቸው? እንዴት ነው ይሄን ነገር ማስቀረት የሚቻለው የሚለውንና ሌሎችንም አስተያየቶች ጥያቄዎች መልእክቶች በስልክ ቁጥራችን 0819100 እንድታስተላልፉ እድል የምንሰጥ መሆኑን ኮዲሁ እናስተውቃለን። እንግዲህ እዚህ እኔ ጋር ያለነው እኔ አህመድና
አኔም ዘውዱ
እንዲሁም የቴክኒኩ ኃላፊ ዛሬ ግሩም የቴክኒኩና የዜና ኃላፊ ግሩም ይገኛሉ። እስከ 6 ሰዓት ድረስ እንግዲህ ከኛ ጋር እንደምትቆዩ ተስፋ ማድረግ ፕሮግራማችንን እንቀጥላለን። መልካም ቆይታ።
ታድሽናቼ ኦ ናና ሆ ከሶቤት እንጀራ ኦ ናና
አድማጮቻችን ከዚህ በመቀጠል በአውሮፓ የኢትዮጵያን ኮሚኒቲዎችና የሲቪክ ማህበራት ያወጡትን የጋራ መግለጫ እናሰማቸዋለን። የተጀመረው የለውጥ ምርጫ ተጠናክሮ ይቀጥል። በአውሮፓ የኢትዮጵያውያን ኮሚኒቲዎችና የሲቪክ ማህበራት የጋራ መግለጫ ኢሃዴግ አገሪቱን ላለፉት 27 አመታት የአንድ ፓርቲ ስርዓት ዘርግቶ ሲገዛ መቆየቱ የሚታወቅ ነው። የአገዛዝ ስርዓቱን ለማስረጽና ቀጣይነቱን ለማረጋገጥም የተቃወሙትን ሁሉ አስሯል፣ አሰቃይቷል፣ አሰድዷል፣ ገድሏል። የመንግስት ግፍና በደል ግን ከቶውንም ምልአተ ህዝቡን ለበለጠ ትግልና አመጽ አስነሳ እንጂ አላበረደው። በተለይ ባለፉት 3 አመታት የታየው የህዝቦች ትግልና አመጽ በአንድ በኩል የኢሃዴግን ሽንፈት አይቀሬነት ሲያረጋግጥ፣ በሌላ በኩል ግን የአገሪቱን አንድነትና ቀጣይነትም አሳሳቢ አድርጎት ነበር። የኢትዮጵያ ህዝቦች ትግል ማየል በራሱ በኢሃዴግ ውስጥም ትግል እንዲደረግና ከህዝብ የወገኑ ኃይሎች ጎልብተው እንዲወጡ የረዳ ሲሆን ይህም እንደ አቶ ለማ መገርሳ፣ አቶ ገዱ አንዳርጋቸውና ዶክተር አብይ አህመድ መሳሰሉ የለውጥ አራማጆች ወደፊት እንዲመጡና ስልጣንም እንዲይዙ አድርጓል። አዲሶቹ የኢሃዴግ የለውጥ ኃይሎች ምንም እንኳን ከገዢው ፓርቲ የወጡ መሆናቸው ቢታወቅም መንግስታቸው ባለፉት አመታት በህዝቡ ላይ የፈጸመውን በደል በማመን ይቅርታ ጠይቀዋል። የህዝብን ሰብአዊ መብቶች በማክበርና በማስከበር የሀገሪቱን አንድነት ተጠብቀው ዲሞክራሲያዊ ስርዓት ለመገንባት ከመመለከታቸው ክፍሎች ጋራ ሁሉ ለመስራት ዝግጁ መሆናቸውንም እየገለጹ ነው። አንድም የፖለቲካ ስረኛ የለም ይባልባት በነበረችው ኢትዮጵያ ከሁለት ወር ባልበለጠ ጊዜ ውስጥ ከ60 ሺህ በላይ እስረኞች መፈታታቸው አገሪቱ ምን ያህል የዜጎቿ እስር ቤት እንደነበረች ብቻ ሳይሆን የአዲሶቹን አመራሮች የለውጥ ፍላጎትና ቁርጠኝነትም የሚያሳይ ሆኗል። ዶክተር አብይ አህመድ በሚያደርጓቸው ንግግሮች ባለፉት አመታት በአገሪቱ ውስጥ የተዘራው የጥላቻ ስሜትና የመለያያ ግንብ እንዲፈርስና በአንጻሩ በህዝቦች መካከል የወንድማማችነትና የአንድነት ስሜት እንዲዳብር እረርቷል፣ እየረዳም ነው። በዚህም ምክንያት ዛሬ ከሁለት ወራት በፊት በአገሪቱ ላይ አንጃቦ የነበረው አደጋ ተገፎ በመላ አገሪቱ የተስፋ ጮራ ፈንጥቆ ይታያል። ይህ ሁሉ ግን በአገሪቱ የደረሰውን ቀውስና ችግር ለማስወገድ የሚያስችሉ ጅምሮች ስለታዩ እንጂ መሰረታዊዎቹ የህዝብ ጥያቄዎች ስለተመለሱ ወይም ችግሮቹ ስለተወገዱ አይደለም። በመሆኑም ዶክተር አብይ የሚመሩት የለውጥ ኃይል ቃል የገባባቸውን የፖለቲካ ማሻሻያ ፕሮግራሞችን በመተገበር ለሀገሪቱ ፖለቲካዊና ኢኮኖሚያዊ ችግሮች ዘላቂ መፍትሄ ለማምጣት ገና በርካታ ወሳኝ እርምጃዎችን መውሰድ የሚጠበቅበት ሲሆን በስካሁን እርምጃዎቹ ሊበረታታና ሊደገፍ እንደሚገባው ግን እናምናለን። በመሆኑም እኛ ከዚህ በታች ስማችን የተጠቀሰው በአውሮፓ የተለያዩ ሀገሮችና ከተሞች የምንገኝ የኮሚኒቲ ስብስቦች፣ የሲቪክና የሙያ ማህበራት ድጋፍ ሰጪ ኮሚቴዎች በዶክተር አብይ የሚመራው የኢሃዴግ የለውጥ ኃይል የወሰዳቸውንና እየወሰዳቸው ያሉትን እርምጃዎች ያደነቅን የአገሪቱን የፖለቲካ ኢኮኖሚና ማህበራዊ ችግሮች በዘላቂነትና ዲሞክራሲያዊ አግባብ ለመፍታት የሚያደርገውን ጥረት በሙሉ ልብ የምንደግፍ መሆኑን እናስታውቃለን። በአንጻሩ የህዝባዊ ወያኔ ሀርነት ትግራይ ህወሓት ማዕከላዊ ኮሚቴ ዶክተር አብይ ወሰዳቸው ያሉትን የማሻሻያ እርምጃዎችንና የእስረኞችን መፈታት ጭምር በመቃወም ያወጣው መግለጫ እጅግ በጣም አሳዝኖናል፣ አስቆጥቶናልም። ባለፉት 27 ዓመታት ህዝቡ ለደረሰበት ስቃይና አገሪቱ ለገባችበት ቀውስ ህወሓት ግንባር ቀደም ተጠያቂ መሆኑ እየታወቀ በፍቅርና በይቅርታ የታጀበ የማሻሻያ እርምጃ እየወሰዱ ያሉትን የለውጥ ኃይሎች ለመገዳደር መሞከሩ ህወሓት ካለፈው ስተቱ በመማርና ራሱን በማስተካከል የለውጡ አካል ለመሆን ገና ብዙ የሚቀረው መሆኑን የሚያመላክት ነው። በመሆኑም ህወሓትም ሆነ ሌሎች የተጀመረውን የለውጥ ሂደት ለማደናቀፍ የሚሞክሩ ኃይሎች ከድርጊታቸው ታቅበው ከተቻለ የለውጡ አካል እንዲሆኑ፣ ካልሆነ ግን ከአፍራሽ ተልኳቸው እንዲቆጠቡ አጥብቀን እናሳስባለን። ድል ለኢትዮጵያ ህዝብ። በሆላንድ የኢትዮጵያውያን ማህበር፣ በቤልጅየም የኢትዮጵያውያን ማህበር፣ የኢትዮጵያ ኮሚኒቲ ማህበር በኢጣሊያ፣ በፈረንሳይ የኢትዮጵያ ማህበር፣ በሉክሰምበርግ በሉክሰምበርግ የኢትዮጵያ ማህበር፣ በስዊትዘርላንድ የኢትዮጵያ ማህበር፣ በስዊድን የኢትዮጵያ ማህበር፣ በስዊድን የኢትዮጵያ ድምፅ ሬዲዮ፣ በኖርዌይ የኢትዮጵያ ማህበር፣ በጀርመን የኢትዮጵያ ማህበር፣ በኢትዮጵያ የሰብአዊ መብቶች ድርጅት፣ የአፋር ሰብአዊ መብቶች ድርጅት፣ የኢትዮጵያ ኮሚኒቲ በታላቋ ብሪታንያ፣ በአውሮፓ የኢትዮጵያ መምራ ማህበር ድጋፍ ኮሚቴ፣ የአውሮፓ የግብረ ኃይል ለሰብአዊ መብትና ለፍትህ በኢትዮጵያ፣ በአውሮፓ የኢትዮጵያ ሰራተኞች ማህበር ድጋፍ ኮሚቴ፣ በአውሮፓ የነጻ ጋዜጠኞች ማህበር ድጋፍ ኮሚቴ፣ ድልድይ በአውሮፓ የኢትዮጵያን መድረክ ናቸው። አድማጮቻችን አሁን ከዚህ ቀደም ብለን ያሰማችሁን መግለጫ በተመለከተ እንግዲህ ይህን መግለጫ ለምን እንደወጡትና ምንድነው አላማው በሚል አቶ አበራ የማና በስልክ በቀጥታ ከብራስልስ ከኛ ጋር ይገኛሉ። ጤና ይስጥልኝ አቶ አበራ።
ጤና ይስጥልኝ።
እንግዲህ መግለጫችሁን አዳምጠናል። ስዊድን የሚገኘው የኢትዮጵያ ኮሚኒቲም ሆነ የኢትዮጵያ ድምጽ ሬዲዮ እንዳለን እናውቃለን በዚህ መግለጫ ላይ እንደሚተባበር። ከነዚህ ሀገሮች ጋር ይሄንን መግለጫ ያወጣችሁት የተለያዩ በአውሮፓ የኢትዮጵያ ወያን ኮሚኒቲዎችና የሲቪክ ማህበሮች ይሄንን የጋራ መግለጫ ለማውጣት ምን አነሳሳችሁ? ምንድነው ምክንያታችሁ? በጋራ ሆናችሁ እንግዲህ የተለያዩ በተለያዩ ሀገር የሚገኙ የኢትዮጵያ ሲቪክና የሙያ ማህበረሰብ ድርጅቶች ናቸው። ምንድነው አንድ ሊያረጋችሁ የቻለው?
ከሁሉ በፊት በእውነት ይህንን አጋጣሚ ስለሰጣችሁኝ አመሰግናለሁ። ሀሳቤን እንዲገልጽ ገብቶልኝ። ከዚያም በተጨማሪ በተለይ ትላንትና በሆነው በአዲስ አበባ ለዶክተር አብይ የጀመሩት እንቅስቃሴ በተጠራው የድጋፍ ሰልፍ ላይ በተፈጠረው አደጋ ምክንያት ህይወታቸው ላለፈውና ጉዳት ለደረሰባቸው ሁሉ በእውነቱ ሪዮታቸው ላለፈው ለቤተሰቦቻቸው መጽናናትን እመኛለሁ። እንደዚሁም በሕክምና ላይ ያሉ አገግመው ተሽሏቸው በቅርብ ቀን ወደ ቤተሰቦቻቸው ከቤተሰቦቻቸው ጋር ለመቀላቀል እንደሚችሉ ተስፋ ያለኝ መሆኑን መግለጽ እፈልጋለሁ። አሁን ይህን ካልኩ በኋላ ወደ ዛሬው ጉዳያችን ስገባ የተነሳንበት ዋናው ምክንያት ለእንደዚህ አይነቱ ዓላማ ያገናኘን ምንም ሌላ ነገር ሳይሆን ዶክተር አብይ ካለፈው ሁለት ወር ወዲህ እያራመዱ ያለው ሀገራዊ ራዕይ የብዙዎቻችንን ቀልብ የሳበ በመሆኑ እንደዚሁም የኢትዮጵያን ሕዝብ አጠቃላይ ማለት ይቻላል እና በውጭ ያለ ነውንም የብዙዎቻችንን ቀልብ የሳበ በመሆኑ ይህንን የጀመሩትን ለውጥ ወደፊት እንዲገፉበት ባለን ፍላጎት የተነሳ ሀሳብ መለዋወጥ ጀመርንና እነዚህ የተለያዩ ተመንስማቸው የተዘረዘሩት እዚህ መግለጫው ላይ ወደ 11 የሚሆኑ ቡድኖችና ድርጅት ስብስቦች ሁሉም ተመሳሳይ አመለካከት ስለነበራቸው በአሁኑ ሰዓት ይህንን መግለጫ ማውጣቱ ጠቀሜታ አለው። በተለይም በአሁኑ ጊዜ በሚል ስምምነት ላይ ተደረሰ ነው እና ከዚህ ደርበታ ምናልባት በማለት የሚገበረ ነገር ምንድነው ይሄ ሐሳብ የማነቸው በተለይ እንደዚህ በጋራ ምንኛ ሐሳብ መግለጫ የማውጣቱ ጉዳይ የተነሳበት ዋናው ምክንያት የቅርብ ጊዜ ምክንያቱ ሰኔ በጀተኔ ስድስት ቀን በመቀሌ ላይ ተሰብስቦ የነበረው የህወሓት ማዕከላዊ ኮሚቴ ያወጣው የውሳኔ መግለጫ ከተመለከትም በኋላ ነው በዚህ ጉዳይ በጣም የተነሳሳ ነው። ምክንያቱም በመግለጫው ላይ ልብ ብላችሁት ከሆነ በጣም የተጀመረውን ለውጥ አሉታዊ በሆነ መንገድ የሚመለከትና ከዛም ባሻገር እንደውም ይህ በትግራይ ህዝብ ላይ የተከፈተ ዘመቻ ነው፣ እኛ በትግራይ ህዝብ ጋር ሆነን እንታገለዋለን የሚል ያ የህወሓት ማዕከላዊ ኮሚቴ መግለጫ በጣም ነው ያሳሰበን። ምክንያቱም በአብዛኛው የኢትዮጵያ ህዝብ ዘንድ በአሁኑ ሁኔታ ዶክተር አብይ የጀመሩት የለውጥ አጀንዳ ሀገራዊ አንድነትን ህዝባዊ ፍቅርን የሚያራምድ ሆኖ ሳለ እነሱ በዚህ መንገድ መመልከታቸው እና እንታገላለን ብለው ለህዝባቸው በተለይ ለትግራይ ህዝብ ከመታታት የሚል ጥሪ በማስተላለፋቸው የቀረነው ደግሞ ከዶክተር አብይ ጀርባ ያለ ነው ኢትዮጵያውያን ድምጻችንን ማሰማው ጊዜ አሁን ነው በማለት ነው እኛ እንግዲህ የተንቀሳቀስነው።
አቶ አበራ ብዙ አንዳንድ እንደውም በዛ ያሉ ታዛቢዎች እንደሚሉት ከሆነ አሁን የተጀመረው የለውጥ ጉዞ የዶክተር አብይ የለውጥ ጉዞ ከተደናቀፈና ከተቀለበሰ ሀገራችን ማትወጣው መከራ ውስጥ ገባለች የሚሉ አሉና ይሄን እንዴት ታያታል እንድትያውታል እርሶ?
አንን በጣም እጋራለሁ ይሄንን አመለካከት በእውነት እንዲህ ከለበት መቆጠል የለበትም የሚል እምነት ነው ያለኝ። ማለት በእውነት በዚህ ባጭር ጊዜ ብዙ መናገር አይቻልም፣ ግን ከራሳችን ታሪክ የተመለከትን እንደሆነ በተደጋጋሚ ጊዜ ብለታ ምን ይሆናል እና አሁን ይሄኛውን እድል ማስተካከል መቻል አለብን። ዶክተር አብይ ዛሬ እየተናገሩ ያሉት አሁን ማንም ቀጥቅቶት አይደለም፣ ይህ ሁሉ ህዝብ ለብሳቸው ድጋፉን እየገለጠ ያለው እና እያሳየው ምንድን ነው ባለፉት 27 ዓመት ያሳለፍነው ጊዜ በጣም የጭንቅ የመከራ ጊዜ እንደነበረ እና በተለይ ደግሞ ባለፉት 3 ዓመታት የሀገራችን ህልውና ጭምር እያደሱ ገብቶ የነበረበት ወቅት በመሆኑ ይህ ሰውዬ መጥተው ከዚያ ውጥረት ነው ኢትዮጵያን ያወጣት እና ከዚያ ገደል አፋፍ ነው ኢትዮጵያን ለማለት የቻሉት በአሁኑ ሰዓት። ስለዚህ ይህ ለውጥ ያልተሳካ እንደሆነ ወደ ነበርንበት ለሚመለስ ነው ማለት የነበርንበት የዛሬ 2 ዓመት ተኩል ደግሞ ምንድን ነው ወደ እርስ በርስ ጦርነት፣ ወደ መከፋፈል፣ ምናልባትም ሀገራችንን ለዘለቄታው ሊጎዳ ወደሚችል የእርስ በርስ ግጭት የምናመራበት ሁኔታ ስለነበረ ከዚህ ተነስተን ነው የአሁኑ ያን ነገር መመልከት ያለብን እና ያን በሚታይበት ጊዜ እውነት ነው እኔም እጋራለሁ የሰዎቹና የሌሎችን ሰዎች አመለካከት። ምክንያቱም እሳቸው የጀመሩት ለውጥ አሁን ባይሳካ እርስ በርስ እንደገና ወደ መናቆሩና ወደ ከፋ ግጭት እንደሚሄድ መስሎ ነው የሚታየው። ምክንያቱም ህዝቡ በአሁኑ ሰዓት ወደ ነበረበት ቦታ ላለፈው 27 ዓመት ወደ ነበረበት ቦታ ለመመለስ በየትኛውም አቅጣጫ ያለው ህዝብ ዝግጁ አይደለም።
አቶ አበራ ከዚህ ከመግለጫ ባለፈ ወደፊትስ በጋራ ለመስራት ያሰባችሁት ነገር አለ ወይስ በቃ መግለጫ ወጣችሁ አለቀ?
የተለያየን ቡድኖች ነን እኛ አሁን ይህንን መግለጫ ያወጣነው እንደምታውቁት እናንተም ጥቂት ማህበሮች
ይህንን አሁን የተጀመረውን የለውጥ መደገፍ ሁኔታ በተመለከተ ማለቴ ነው። ልክ መግለጫ እንዳወጣችሁት ሁሉ በጋራ ደግሞ ሌላ አይነት ማኒፌስቴሽን ያሰባችሁት አለ ወደፊት ምናልባት?
እኛ እስካሁን ድረስ ለዛ ያቀድነው ምንም ነገር የለም፣ ግን ይህ የጋራ አቋማችን እያደረ ይህንን በመሰለ ወገናዊ ባልሆነ አገራዊ በሆነ ጉዳይ ላይ ተባብረን ልንሰራ የምንችልበትን ሁኔታ ያመቻቻል የሚል እምነት አለኝ እኔ በበኩሌ። እንግዲህ እስካሁን ድረስ ተገናኝተን ከአሁን በኋላ እንዲህ እናደርጋለን በተጨማሪ የሚል እምነት ላይ የደረስነው ነገር የለም።
በመጨረሻ ከመሰናበታችን በፊት አቶ አበራ አጠር አድርገው ይህን ሬዲዮ ለሚያዳምጡ ኢትዮጵያኖች በዓለም ዙሪያ ላሉ የሚያስተላልፉት መልእክት ካለዎት?
እኔ በእውነት የምለው ይህ ዛሬ በኢትዮጵያ ውስጥ የተጀመረው ለውጥ ለሁላችንም እንግዳ ነገር ነው፣ ያልጠበቅነው ነገር ነው፣ እኛ ያመጣነው ነገር አይደለም። ግን መጣ እና ስናየው የውጭ ቀቆ ምንም ይሁን ምን፣ ለምሳሌ ዶክተር አብይ በአሁኑ ሰዓት ሁላችንም እንደምናውቀው ኢህአዴግ አባል ናቸው እና ከዛ የበለጠ ግን ለእኛ ትልቁ ቁም ነገር እሳቸው ይዘው የተነሱትና እያራመዱት አላማ በይዘቱ ህዝባዊ እና የኢትዮጵያን የጋራ ህልውና የሚያረጋግጥ እሴቶቿን የሚያስጠብቅ ህዝቧን በፍቅር የሚያኖር ሀሳብ ይዘው ስለመጡ ይህንን ሀሳብ ወደ ተግራም ወደ ተግባር ተተርጉሞ ለማየት እንደዚሁም ደግሞ ለዘመናት የተሰማነውን የዴሞክራሲ የህግ የበላይነትን አሰፍናለሁ፣ ኢትዮጵያ ያስፈልጋታል፣ ኢትዮጵያ ወደዚያ መሄድ አለባት የሚለውን መንፈስ ይዞ በመምጣታቸው እንደዚሁም ደግሞ አሁን እንደሚታይ እንደሰማነው ከኤርትራም ጋራ በዚያም ሆነ በዚህ ያለው ውጥረት ረግቦ ወደ ሰላማዊ ግንኙነት ይሸጋገር አለብን ይህንን የመሳሰሉ ሀሳቦችን ይዘው የመጡ በመሆናቸው በእውነትና በጎም የሀገራችን በጎን ለማሰባችን መጠን እሳቸውን መደገፍ እንደኔ አግባብነት ያለው መስሎ ይታየኛል። ስለዚህ ነው ስለወድመታዊቱ ስለወደፊቱ የኢትዮጵያ እድል ካስብ አሁን እሳቸው በጀርመና በታጫጫ ተሄድን በእውነት
ሀገራችን
ትልቅ ደረጃ ላይ
ትደርሳለች እንጂ ተጽፋለች። እጅግ በጣም አመሰግናለሁ አቶ አበራ የማናአብ ለሰጡን አስተያየት። አድማጮቻችን እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። አስተያየት መልእክት ወይም ጥያቄ ካላችሁ በስልክ ቁጥር 0819100 ደውሉን። በዚህ አጋጣሚ አድማጮች እየደወላችሁ ስቶክሆልም የሚገኘው የኢትዮጵያ ኤምባሲ ፕሮፌሰር መርጋን ለምንድነው ጠይቃችሁ ማታነግሩልን ላላችሁት ፕሮግራማችን እሁድ ነው የሚተላለፈው። አሁን በቀጣል እንደውላችሁ አንችልም፣ ቢሮ ዝግ ነው። በተቻለ መጠን ሙከራ ያደረግን ነው። ከተሳካልን እንግዲህ እሳቸውንም ሆነ የእሳቸውን ተወካዮች ለማቅረብ እንሞክራለን። እስካሁን ግን አንድ ሁለት ሳምንት ሞክረናል፣ አልተሳካልንም። ፕሮግራማችን ይቀጥላል። ሃሎ፣
አስተያየት መስጠት ፈልጌ ነበር።
ይቀጥሉ ጌታ።
እሺ፣ በእውነት አንዳንድ ጊዜ ታሪክ አንድ ባታሊዮን ጦር ሊይዘው የማይችለውን እድል ይሰጣል። በአንድ ባታሊዮን ጦር ሊገኝ የማይችል እድል ይሰጣል። በኢትዮጵያ ውስጥ የሆነ ያለው በዶክተር አብይም እንደዛ ነው። በጦር ሊፈታ የማይችለውን ነገር ቁጭ አድርገዋቸው በጥበብና በጭንቅላት ኢትዮጵያን ወደ ድል ያቀናጁት ነው ያሉት እኚህ ሰው ማለት ነው። ይሄንን ደግሞ እነሱ እነዚህ መሰሪዎች ይሄው እንደምናየው ህዝቡን ትናንትና ከፍተኛ እልቂት በአገራችን ውስጥ ሊያስከትሉ ነበር። እሳቸው ላይ አንድ ነገር ቢደርስ ኖሮ እንግዲህ አስቡት፣ በኢትዮጵያ ውስጥ ሊከሰት የሚችለውን የዘር እልቂት አስቡት። ይሄንን ነገር ማለት ነው እንደ ቀልድ የምናየው ነገር አይደለም። ሁላችንም ኢትዮጵያን አሁን በየቤታችን ይሄንን ሬዲዮ የምናዳምጥ ኢትዮጵያን ሁሉ ይሄ ነገር ሊሰማን ይገባል። እሳቸው ጥሳቸው አንድ ነገር ቢሆን ኖሮ ኢትዮጵያ ውስጥ የሚደርሰውን እልቂት ምንድን ነበር ሊደርስ የሚችለው? እና ይሄንን እንደዚህ አይነት ሰይጣናዊ ድርጊት ማለት አገራችንን ላለፉት 27 አመታት ፍጹም አግባብ ባልሆነና ኢፍትሃዊ በሆነ ሁኔታ ይዘው በዘር በመከፋፈል አገራችንን ለዚህ ሁሉ እልቂት አብቅተውን በመጨረሻ ሰዓት ይሰው ወደ ቀና መንገድ በፍቅር ማለት ነው የዘረፋችሁትን ዘርፋችሁ አርፋችሁ ቁጭ ብላችሁ ብሉ እያሉ እያባበሉ ጥሩ ነገር እየሰጡ ቢሄዱም እነሱ ሰይጣናዊነታቸው ተጠናውቷቸው አሁንም መልሰው እንደገና ወደ ሰይጣናዊ መንገድ ማለት ነው ፍቅር ለሰጠ ግድያ ማለት ነው ፍቅር ለሰጠ።
እስቲ አድማጭ አንድ ጥያቄ ልጠይቆት። ትክክል ነው የሚሉት በሙሉ ትክክል ነው፣ የኢትዮጵያ ድምጽ ሬዲዮ ይጋራውታል። ግን አንዳንድ ደግሞ ታዛቢዎች ምንም እያሉ ነው፣ ዶክተር አብይ ቅን የዋህ ህዝብ ወዳጅ ሀገር ወዳጅ ሆዳቸው ለደግ ነገር የሚንሰፈሰፍ በመሆኑ ብቻ እነዚህን የቀንጅቦች በፍቅርና በይቅርታ በመደመር ይዛቸዋለሁ እያሉ ራሳቸውንም እኛንም ሊያስፈጁን ነው። የሚደመሩ ኃይሎች አሉ፣ የሚቀነሱ መኖር አለባቸው፣ አቆርጠን እርምጃ መውሰድ አለብን። አለበለዚያ እነዚህ ሰዎች አቅፈናቸው ደምረናቸው ውስጣችን ሆነን ብብታችን ውስጥ እንደያዝነው የኩበት እሳት ነው የሚሆኑት የሚሉ አሉ። ይሄንን ምን እንዴት ያውታል እርሱ?
ወንድሜ ዶክተር አብይ ቂል አይደሉም። ይሄንን ነገር አስቀድመው የጻፋቸውን መጻፎች ሁላችንም ታዝበን ከሆነ ሁሉ አንብበን ከሆነ አይተነው ከሆነ እሳቸው እያንዳንዱ ነገር በፍቅርና በሰላም ማንጣት እንደሚቻል ስለሚያውቁ እንጂ ይሄ እንደሚከሰት የሚያውቁት።
ኦኬ
ዶክተር አብይ ብቻቸውን አይደሉም። ከእሳቸው ጋር ያለው ግሩፕ እንደው ባክግራውንዳቸውን አንዳንዶቻቸው በቅርብ ምን ይሰለማክ ነው እጅግ የተማሩ በአካዳሚ ራሱ
አንዴ ቆዩኝ፣ በመስመር ላይ እንዳሉ ይቆዩኝና ሌላም አድማጭ አለ እንዲቀጥሉ እድል ሰጥቶታሉ። ሌላውን አድማጭን አንድ ሰቀየ ደቂቃ ልስጥ። አሎ፣ ሌላው አድማጭ።
አሎ፣ ከነስልኝ
ታናስልኝ። አጠር አድርገው ጌታዬ።
አዎ፣ ምልህ አንድ ማሳሰቢያ ነው ማለት የሚገባም ብለውን ጓደኛዬ ብሎታል። ባሁን ሰዓት ያንበረው
ኦኬ
እነዚህ የትግራይ ልጆች የታጠቁት ክላሽንኮፕና ቦምብ ዶክተር አብይ በቁርጠኛነት ማስፈታት አለባቸው። ለስላሳነትና የዋህነት የማይቀበሉ ሰዎች ላይ ሚሊዮን ጊዜ ለስላሳ ብትሆን ነገም የሚመጣው አደጋ ያለ
ኦኬ እርሶ የሚሉት ምንድነው? እርሶ የሚሉት ምንድነው? መደመር ጥሩ ነው፣ መደመሩ ፍቅር አንድነት ይቅርታው ጥሩ ነው፣ ግን የቀንጅቦች መደመር ውስጥ መግባታቸው ትክክል አይደለም፣ መቀነስም የሚገባቸው ይቀነሱ ነው የሚሉት?
ኤግዛክትሊ።
እንግዲህ ሌላው አድማጭ ምን ይላሉ ይሄንን ሲሰሙ?
አይ
ይቀጥሉ ሌላው አድማጭ።
ኦኬ እኔ ጊዜ ነው ይስፋቸው ያሉት በጊዜያቸው ተጠቅመው መደመር ውስጥ መግባት ካልቻሉ ይሄ በጊዜ ሂደት የሚመጣ ነው። እያስተማክሉ ጊዜ ተሰጣለ በአንድ ጊዜ አይደለም። እሳቸው ይሄዱ ያሉት ጊዜ ነው እየሰጧቸው ያሉት። በፍቅር መጠጋት የሚችሉና መደመር የሚችሉ ከሆነ ይደመራሉ። መደመር የማይችሉ ደግሞ ከሆነ እያንዳንዱ ኢትዮጵያ ህዝብ 100 ሚሊዮን ህዝብ እኮ ይሄው እየታየ ነው ያለው።
ለነገሩ በማከል ልግባና ሰውየው ቅርሶ እንዳሉት ለአብዛኞቻችን ከውጭ ለምንታዘበው የዋህ ሞኝ ናቸው እንደምንለው አይመስለንም። በአንድ ፓርላማው ሲናገሩ እኛ እያጣራን ነው የምናስረው፣ ሳናጣራ አስረን አናጣራም ብለዋል። ይሄ እንግዲህ ያንድ የትክክል ዴሞክራት አስተሳሰብ ነው። ህግ የበላይ መሆኑን ያሳይና ወንጀል የሰራ ይገባል።
አንድ ነገር ቢኖር ከዶክተር አብይ ጀርባ ልክ የዶክተር አይነት ጭንቅላት የያዙ ንጹህ ኢትዮጵያውያን
ኦኬ
በጣም ግሩፑ እንዳለ እንደዛ መሆኑን እንዲገነዘቡ ፈልጋለሁ። በዛኛው ጎራ ያሉት ይሄ በሰበሰ ጭንቅላት ያላችሁ ሽማግሌዎች እልቅ ለቀው ለትግራይ ወጣቶች ጥሩ ጭንቅላት ላላችሁ ለትግራይ ወጣቶች ሰጥተው ኢትዮጵያን በመደመር ወደ ትልቅ ደረጃ ብናደርሳት ይሻላል። ምንም ማምጣት አይመጣጠንም ጭራሽ።
ኦኬ በመጨረሻ ሌላኛው አድማጭን ይሄን አሁን አድማጭ የሚሉት ጋር ይስማማሉ?
ነይ ይስማማሉ። ነገር ግን አሁንም ቢሆን የኢትዮጵያ ህዝብ ኢትዮጵያዊ ነው። በተለየ ዜግነት በተለየ የትግራይ ዜግነት ታጥቀው ማንን ሊያጠፉ ነው? ስለዚህ ነገም ሌላው አደጋው ለሌሎቻችን ይተርፋል። ስለዚህ ለሁሉም ኢትዮጵያዊ እኩል መሆን አለበት።
በጣም ጥሩ።
በእያንዳንዱ ቀበሌ ላይ በተለይ አዲስ አበባ ላይ ማን ክላሽኮፕ እንዳለው ማን ቦምብ እንደተሰጠው ማን እንደሰጠ ይታወቃል። ያንን ዝም ብሎ አንፌር ነው በየዋህነት መቀበል።
በጣም እናመሰግናለን ሁለታችሁንም። መልካም
አንድ ማስተላልፈው መልእክት አለኝ
አጠራርኩት ብቻ። እሺ
አዎ ለትግራይ ወጣቶች ነው እኔ ማስተላልፈው መልእክት። አንተም ሞኙ ከኢትዮጵያ ህዝብ ወገን ሆናችሁ አገራችንን አብረን እናድን። ባረጀ ባፈጀ ባሽማግሌዎች የካድሬ ሂስትሪ ጭንቅላታችሁ ተይዟል። ንቁ ከኢትዮጵያ ህዝብ ወገን ሁኑ። ወንድሞቻችን ናችሁ። አሁንም ፍቅር መደመርን ነው የምጠጣው።
በጣም ጥሩ እና መሰግናለን። መልካም እሁድ ይሁንላችሁ እንላለን። እንግዲህ አድማጮቻችን እስከ 6 ሰዓት ድረስ ፕሮግራማችን ይቀጥላል። ዜናው እስከሚደርስ ድረስ ይቺን ሙዚቃ እንጋብዛችኋለን።
Yeah.
ዘጋቢያችን አሁን በከተታ ከአዲስ አበባ አንድ እንግዳ አለን። ስለ ተናንተናው ሁኔታ ካዘጋጆቹ አንዱ ይመስለኛል እንደ ተነገረኝ ከቴክኒሽያኖቹ። አሎ ጤና ይስጥልኝ አቶ አበበ። አሎ 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 ሃሎ ሃሎ አርማጮቻችን ድምጽ እንሰማለን ግን እንግዳችን ጋራ በቀጣ መነጋገር አልቻለም። አድማጮቻችን ይህም ታዳምጡት ስቶኮም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። ከጥቂት ደቂቃዎች በፊት ኢትዮጵያ መስመር አግኝተን እንግዳችንም ገብተው ነበር። ሆኖም ግን በስልኩ ችግር ምክንያት በደንብ ልንሰማማ አልቻልንም። ይህን እንግዳ በድጋሚ ለማግኘት እየሞከርን ነው። በዜና ፕሮግራማችን ማዕከልም ሆነ ከዛ ቀደም ብሎ እንደገቡልን እስከሳቸው ጋር ውይይት ለማድረግ እንሞክራለን። እንደገባን ከሆነ የዚህ ትናንትና የተደረገው የሰላማዊ ሰልፍ አቀነባባሪ አባል ናቸው፣ የኮሚቴው አባል ናቸው። እንዴት አያችሁት እናንተ ኢትዮጵያን የትናንትናውን የኢትዮጵያ ውስጥ የተፈጠረው ሁኔታ በተመለከተ?
እኔ ትናንትን ሁኔታ ለመግለጽ በጣም ሁኔታዎቹን ለመግለጽ በጣም አስቸጋሪ ነው። እኔ ዋናው ነገር ምንድነው እኔ ማስበው ትናንት በተለይ በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ የግድያ ሙከራ ማለት ነው የሚቻለው ያ ነገር ሆኖ ቢሆንስ የሚለው ነገር ነው በጣም ያሳሰበኝ በጣም በሰውነቴ ሁሉ ያመኘ የነበረው ነገር አንድ ነገር ሆኖ ቢሆን ኖሮ ዛሬ ጧት ላይ እንዲቆጭ ብለን እናውራ ነበር ያግሪቷ ውስጥ ምን አይነት መልክ ይኖራት ነበር የሚለው ነገር በጣም አሳሳቢና አደገኛ ሁኔታ ነበር በተለይ ማለት ነው እና ያን ሰታስበው በጣም ይዘገነናል ማለት ነው እና እንዲህ አይነት ነገሮችን ለመከላከል አንዳንድ በርግጥ ቪዲዮውን በኋላ ተመልክተው እንደሆነ የተለያዩ ቪዲዮዎች በተለያየ አንግል የተቀረጹ ቪዲዮዎች ወጣው በርግጥም የሴኩሪቲ እና የደህንነት ጉዳይ ብዙም እንዳልነበር በምስሎቹ ማየት ይቻላል በአጠቃላይ የነበረው ነገር ግን በጣም አሳዛኝ ሁኔታ ነው የነበረው በተለይ ጠቅላይ ሚኒስትሩ በመጀመሪያ ላይ ጥሩ ንግግር አድርገው ህዝቡ ሁሉ ጥሩ ስሜት ላይ ባለበት ሰዓት ነው ያ ነገር እንዲሆን የተደረገው በጣም የሚገርመው ደግሞ የተያዙት ሰዎችን በኋላ እንግዲህ ከተለያዩ መረጃዎች ምንጮች እንዳየ ነው የተያዙት ሰዎች ሁኔታዎችን ስታይ እንደ እብድ ሆነው ምናምን በጣም አሳዛኝም እንዱ ላይመሩም ራሱን ተነውና እነዛ ሰዎች እንደዛ አድርገው ከሰውነት ተራውጥተው እንደ እብድ አስመስለው ነው የታዙ ሰዎች ፎቶግራፋቸው ወጣውና እነዛን ሰዎች ምን ያህል ለመጠቀም ምን ያህል እንት እንዳደረጉ ያሳያል አንዳንድ ያልተረጋገጡ መረጃዎችም በብዛት እየተሰራጩ ይገኛሉ እነሱ እንደሚያሳዩት ከሆነ እነዛ ሰዎች ከሁለት ቀን በፊት ከትግራይ ክልል ተንቤን አካባቢ የሚባል ቦታ እንደመጡ ይነገራል ብዙ አዎ በፍቅር አብጣጭ ነው ያው ፖሊስ መኪና ውስጥ ነው አይታ ከሆነ እንትኑ የነበረውና የፈነደው አድማጮች አሁን መስመር ላይ እንግዳችን ገብቷል መሰለኝ እስቲ ወደዛ እናልፋለን ሃሎ
ሃሎ አቶ አበበ
ሃሎ አቶ አበበ ይሰማዎታል ጠና አስጥልኝ እንግዲህ ብዙም ጊዜ ስለለለን እሳቸውም በመዋከብ ላይ ስለሆኑ አቶ አበበ እስከገባን ድረስ እርሶ ታስረው የነበሩ በአሁኑ ጊዜ ደግሞ የዚህ የሰላማዊ ሰልፉ አዘጋጅ ኮሚቴ አባል ነዎት ካልተሳሳትኩ በስተቀር እስቲ አጠር አድርገው ራስዎን ይንገሩ ለአድማጮቻችን በድንገት ነው መስመሩ የተገኘው
ኮሚቴ ገበረ ወይም አደረጋቸው ይባላል አሁን በተጠራው የዲፓርትመንት ተባባሪ ኮሚቴ ነው
ከስር ቤት እንደወጡ ለእንደዚህ አይነት የተቀደሰ አላማ ሲሰለፉ ምን አይነት የሞራል ጥንካሬ ቢኖርዎት ነው
በእውነት እያንዳንዱ ኢትዮጵያዊ ይህንን አይነት አስተሳሰብ ላይ እንዲደርስ ያስፈልጋል እኔ ብቻ ሳልሆን ከዚህ በኋላ ሀገራችን ፍቅር የሰላምና የደስታ እንድትሆን የበኩላችንን ጥረት ማድረግ አለብን ይህ የምንገልጸው ግን ይህ አይደለም እኛ ጥቂት እየሰሩ ያሉ ሰዎች ማገዝ ካልቻል ብዙ መስራት የምንችልበት መንገድ ይጠብቅልን ስለዚህ ወደን ሳይሆን ይህን ነገር ያዘጋጀነው ተገደን ነው የተገደን ሀገራችን ወደተሻለች የዲሞክራሲ የፍትህ መስራት እንድትመጣ ሙከራ እያደረጉ ያሉ መሪም አለም አበርሳራት ባህል መደገፍ በኋላ ላይ እሳቸው ተሸናፊ ቢሆኑ ሊያስከትል የሚችለው ጦስ ስላለ ያንን ጦስ ሳይቀርብ ለማስቆም ካለኝ እምነትና ካለኝ ፍላጎት አንጻር ነው ይህ ጊዜ በራስ ተሳሽነት የተቋቋመና ለዚህ የተጠበቀ አላማ ራሱ ማንኛውም አይነት መስዋዕትነትን ከፍቶ ድርጅቱን ወደ ተግባር ለመቀየር የተንቀሳቀሰ ነው እንዲህ አባንተን ድምደማ አሁን ተጠበቅ ነው በላይ ተካፍልናል ብለን እናስባለን
ምን ያህል በእናንተ ግምት ምን ያህል ሰው ለሰልፉ መጥቶላችሁ ነበር የተለያየ ቁጥር ይነገራል 3 ሚሊዮን 4 ሚሊዮን 2 ሚሊዮን ምንድነው የእናንተ ግምት
ለምን ስታቲስቲክ መቅጠር ከባድ ነው በእኛ ግምት ግን ከ3-4 ሚሊዮን ህዝብ ተገኝቷል የሚል እምነት አለ
ኦኬ እስቲ በስነ ስርዓቱ ላይ የነበረውን በርሶ አይን በአዘጋጅ እንደመሆኑ በጠን እዛ አካባቢ ነው የምለው የተፈጸመውን የሆነውን እስቲ ለአድማጮቻችን ያስረዱልን
ያው እንግዲህ ለሊቱ 8 ሰዓት ነው ሰልፍ የጀመረው መሰለደባባይ ሰዎች መግባት የጀመሩትና በዘፈን ድምጻቸውን እያሰሙ የነበረው ከስምንት ሰዓት በኋላ ወደ 10 ሰዓት እዚህ የገባ ወደ 5 ማንቶ እየቀሰረ ነበረ። ወደ 11 ሰዓት እየመጣ በኢትዮጵያ ታሪክ በራስ ከመካከ መከፈል ሀገር ጀምር መሪውን ለመደገፍ ለማሞገስ ለማበረታታት የተመጣበት የመጀመሪያው ሰው በራስ ወጪ በራስ አቅም እያንዳንዱ ሰው ወጪውን ራሱ ነው የቻለው፣ ቲሸርቱን ራሱ ነው የገዛው፣ ትራንስፖርቱን ራሱ ነው የቻለው፣ ጥሪውን ራሱ ነው የተከፈተው። እዚያ አንዱ የሚያደረገው ነገር መድረሱ የሚያስጠር ነው። ኢትዮጵያንም ሰብስቦ አንድ ላይ ማገናኘት ነው። ከአስራ ሶስት አመት በኋላ መሰለ አደባባይ ከሚያዝያ 30 በኋላ በድጋሚ ሰልፍ ሲካሄድ የመጀመሪያው ነው። ያ የመጀመሪያው ሰልፍ ደግሞ የፍቅር ሰልፍ ነው እንዲሆን የፈለግነው እና ያን ለማሳካት የጠየቀንን አቅም በሙሉ ህብረተሰቡ ነው የራሱ ሰልፍ አድርጎ ወጪውን የቻለው። እኛ ምንም ተጨማሪ ነገር ያደረግነው የለም። ቲሸርት አላደልንም፣ አበል አልሰጠንም። ጥሪ ብቻ ነው ያስተላለፍነው። መሰለ አደባባይ በድጋሚ ነው የተገናኘው። በጣም የሚገርመው ሴሪሞኒ ልንገርህ፣ እስከዛሬ ድረስ ኢትዮጵያ ላይ የሀሳብ ነጻነት የተገደበባት ሀገር ናት። ሴቶች ላይ የሌሎች አላማ እንዲገለጽ አይፈለግም፣ የሌሎች ተግባር እንዲገለጽ። የትናንትናውን ለየት የሚያደርገው ሰው የፈለገውን ተመጣላ የኔ ነው የሚለው የወደደውን ነገር ህግ የዲስተርግራም ፎቶ ይዘው ወጥተዋል። የኢትዮጵያ ባንዲራ ያለቶሰው ነበር፣ የኦነግ ባንዲራ ነበር። ሌሎችም ስሜቶች በነጻነት ሲተናገዱ የኛ ኃላፊነት ማንም ሰው ምንም ሰዎች እንዳይናገራቸው ለጸጥታው ይሁን እንደረናል። ምክንያቱም አንድ ነገር ቢከሰት ችግር ይፈጠራል ብለን እናስነበርና ሰው የውስጥ ስሜቱ የተደበቀ ማንነቱ ኢትዮጵያዊነቱ ምንም አንድነቱን በጋራ የገለጠበት ስለሆነ በጣም ደስ ይለናል። የነበረው ስሜት ያ ነው። እንደገና ወጥረታ ያዘነበው ጠቅላይ ሚኒስትሩ ተናግረው ሲጨርሱ ያ ህገወጥ እና ምግባር የጎደለው በገዛ ወገኖቹ ላይ ያንን ድርጊት የፈጸመው ድርጊት ሲፈጸም ብናችን ማዘን ነበር። እንዳዘነ ኮሚቴውም እንደ ኮሚቴ አዝኗል። እኛም በጣም ተሰምቶናል። ይህ ለሞቱትም በጣም አዝነናል። ኢትዮጵያ ዝም ከሞቱት ጋር አብሮ እንዲሆን ቃል ቢረዳ ተስፋለን። ግን ያም ስሜት ሆኖ ግን ድሮ አንድ ጥይት ሲበተን ሰልፍ ላይ ይበታተን ነበር ኢትዮጵያ። ትናንትና ግን ለምሳሌ መሪውን ቤተ መንግስት ድረስ ለማስገባት የነበረው ብቻ እንደው የህዝባችን ምጣሰሊና ከፍተኛ የሆነ መጣት የሚያሳይ ነው። ከዚያም በላይ ደግሞ እየተከትቷል እና የትክል ፕሮግራም እንዲ ያደግ እንዲሉ ከቀኑ 8 ሰዓት 9 ሰዓት ድረስ በየአደባባዩ ገድላዊ የምታየው ነው እና ከምብቱ እንኳን ችግር ተፈቶ እንኳን ለሬቱ አልሄደም። እዚያም ሰላ ሚዛት ነበር። ይህ በኢትዮጵያ ታሪክ የመጀመሪያው ነው እና በጣም ቆርተናል። በህዝባችን በሰጠን ድጋፍ በጣም ቆርተናል፣ ተደስተናል። በሆነው ነገር እጅግ ከሚገባው በላይ ረድተናል። እኛ ትናንት ያገኘነው ማንም በሚሊዮን ብር የማይገዛው በቢሊዮን የማያገኘው እርካታ ነው። ያ እርካታችን ደግሞ የብቻችን አይደለም። የመላ ኢትዮጵያ የአዲስ አበባ ህዝብ ብቻ አይደለም የተገኘው፣ ከየክፍለ ሀገሩ በአውቶቡስ ገብቷል። ቀድሞ የገባውም የክፍለ ሀገሩ ህዝብ ነው። ይህም ባይን አይቻልም፣ ከብቻ አይደለም፣ ከየክፍለ ሀገሩ አውቶቡሱ ላይ ጽፎ ሲገባ። ስለዚህ በጣም የሚያረካ ነገር በራሱ ትራንስፖርት በራሱ ሰጪ በእንደዚህ አይነት በፍቅር የፍቅር ሰልፍ ኢትዮጵያ ሲካሄድ የመጀመሪያው ነው እና እጅግ በጣም ሰርተናል ብዬ አስባለሁ።
በመጨረሻ እንዴት ነው ያ በአጠቃላይ መግለጫ እንደምታወጡ ሰምተናል። ምንድን ነው የእናንተ መግለጫ የሚሆነው? የትናንትናውን አደጋ በተመለከተ እነማን ናቸው ይህን አደጋ ሊያደርሱ የሚችሉት? መቼም ፖሊስ ከሚጣራ ድረስ ሙሉ በሙሉ የምታውቁ አይመስለንም። ግን የህዝቡ አመለካከት ማን አደረገው የሚለውን፣ ማን ሊፈጽመው ይችላል የሚለውን፣ ምንስ ደግሞ ኮንሲኩዌንስ ይኖረዋል የሚለውን እንዴት ነው እናንተ ያያችሁት? የጠቅላይ ሚኒስቴሩስ ሁኔታ እንዴት ነው? ከዛ በኋላ በየሆስፒታሉ ሲሄዱ እንደነበር ሰምተናል አይተናልም። እስቲ አጠር አድርገህ አንድ ሁለት ደቂቃ አለችን በሱ ላይ ገለጻ አድርግልንና መልእክት ካለ ለአድማጮቻችን አስተላልፍና አመስግኝህ እንለያያለን።
በመጀመሪያ ደረጃ በሆነው ነገር በድጋሚ ማገናኘትን ይባለውም አገናኝን ጥልቅ ነው ቤተሰቦቻቸው መዝናናትን ይገኛል። ጠቅላይ ሚኒስትሩን ባነሳው ጠቅላይ ሚኒስትሩ ፍጹም ራስ ወዳድ ያሉንና ለኢትዮጵያና ኢትዮጵያውያን ክብር የሚሰጡ መሆኑን ከዚህ በፊት መዓት ጊዜ አደጋ ደርሷል ኢትዮጵያ ውስጥ። አንድም ባለፉት 27 ዓመታት እንኳን ሆስፒታል ሄደው ሊጠይቅ ለቤተሰቦቻቸው መጽናናትን የሚገልጽ አልነበረም። የሞቱትን ጭራሽ ባንክ ሌባ እያለ የሚሳደብ ጠቅላይ ሚኒስትር ነበረን። አሁን ግን የሞቱትን በፍቅር ለፍቅር ታሪክ ለመስራት የሞተ ነው ብሎ እለቱን ፍራቻ ሳይኖረው ራስ ዳት ሳይሆን እዛ ሆስፒታል ድረስ ሄዶ መጽናናትን የተመኘ የመጀመሪያው መጀመሪያው ተገዥነት ለመላበት እየጣረ ያለ መሪ በመሆኑ ይዛ ነበር። ኢትዮጵያ ከራስ ዳት መሪ እየተላቀቀች ከግል ጥቅሙ በላይ የህዝብና የሀገር ፍቅር የሚያሳስበው መሪ እያገኘ ስለሆነ ይህ እስትረስ ሊሰጠ ይገባል። ሁለተኛው መጀመሪያ ላይ ያነሳው ጥያቄ ማን ይህን ድርጊት የሚፈጽም የሚለውን እኛ አናውቅ። ነገር ግን ጸረ ፍቅር ነው ብለን እናምናለን። ጸረ ኢትዮጵያ አንድነት፣ ጸረ ህዝብ አንድነት። ስለዚህ የኢትዮጵያ ህዝብ አንድ ላይ ወጥቶ ኢትዮጵያ ኢትዮጵያ ሲ ይህንን መንፈስ ለማደፍረስ እኛም አናውቀው መንግስት ገና እያጣራ ያለ ወይ ጠቅታት እያጣራ ያለ እና ወደፊት ይፋ የሚያደርገው ነገር አለ። አሁን እኛ የጸጥታ ኃይልን ስራ ተክተን አንሰራም። ይህን መከታተል እዚህ ሲመጣ አደጋ እንዳይከሰት ጸጥታውን እንዲጠብቅ በእኛ በኩል ለአዲስ አበባ ፖሊስ፣ ለፌዴራል ፖሊስ፣ ለኦሮሚያ ፖሊስ አካፍለን ገልጸናል። መግለጽ ብቻ ሳይሆን በግልባጭ ሁሉም ደብዳቤ ደርሷቸዋል። መከታተል የመንግስት ትልቅ ስራ ነበር። ሁለተኛው ግን የምንገልጽልህ እንደዚህም ሆኖ ደስም ሀገር ላይ አንዳንድ ጊዜ ችግር ይፈጠራል እና ይህ ችግር ሲገለጽ በቶሎ አጣርተን የድርጅቱን ተዋናዮች በህዝብ የማዳለጥና ማቅረብ ስራ የመንግስትና የሚሆኑ በትልቅ ሆኑና ሴቲን በጋራ ብንጠባበቅ የተሻለ ነው። አሁን ግን እሰሌ ነው እሰሙ ነው ማለት ያለመረጃ ባይሆን ነገ እኛንም ትግርት
ትክክል
ሰዎች የተያዙ ስለሆነ የተያዙ ሰዎች ስለሆኑ በመንግስት እጅ ያሉ ስለሆኑ ምርመራው ሲጠናቀቅ ራሱ መንግስት ይፋ ያደርጋል ብለን እናስባለን። በዚህ በኩል ደግሞ ዶክተር አብይ እንቅልፍ ተኝቶ የሚያድሩ አይመስለኝም። የኢትዮጵያ ልጆች ሞተዋል። ሆስፒታል ሄዶ መጠየቅ ብቻ አይደለም፣ ውጤቱንም በቅርቡ ከራሳቸው አንደበትም ከጸጥታ ክፍሉ አንደበትም እንሰማለን ብለን እንገልጻለን። በእኛ በኩል ግን ውጭም ሀገር ውስጥም ያለው መጠበቅ ያለበት እነዚህ የሞቱ ልጆች ቤተሰብ አላቸው፣ ወላጅ አላቸው እና በሀዘን ላይ ናቸው እና ሁሉም ቢያንስ ክልክስራቸውን ፈልጎ ያስመናቸው የምናለን። ሆስፒታል ያለውን እኛም እየጎበኙ በኋላ የዜርን ተሰብትን ጥሪትን የተደረጉትን እንደ ኮሚቴ አይተናል። ዛሬም የዜርን እያየምን መግለጫ እንሰጣለን። ከቀን 8 በኋላ መግለጫችን ህብረተሰቡ በጥሪያችንን ሰምቶ ያለምንም ማበድ ያለምንም በፍስር ሰምቶ የክፍልን ጥሪያችንን አክብሮ በመምጣቱ እናመሰግናለን። ከምስጋናም በላይ ግን ህብረተሰቡ ለራሱ አጀንዳ ክብር እንዳለው ሁሉ ጊዜ የህዝብን አጀንዳ ማንሳት በህዝብ ፊት እንደሚያስከብርና ህዝቡም አጀንዳውን የሚያነሳለች ኃይል እንደሚፈልግ በተግባር የታየበት ነው። የዚህ ጎሳ አባል በዚህ ስብሰባ ና የዚህ ጎሳ አባል በዚህ ስብሰባ ና ያልተባለበት፣ የዚህ እምነት አባል ወደዚህ ነው ያልተባለበት ነገር በግልጽ አቋሙን ይዞ ፍላጎቱን ይዞ መቶ አደባባይ እንዲሳተፍ በር የተደረገበት ኢትዮጵያን ያለ ልዩነት፣ ያለ ዘር ልዩነት፣ ያለ ቋንቋ ልዩነት፣ ያለ ሃይማኖት ልዩነት በግልጽ መድረኩ ላይ ተገኝተው የገለጹበት ስሜታቸውን በሚፈልጉት መንገድ በመግለጽ ኢትዮጵያን በፍቅርና በአንድነት ለማኖር ኢትዮጵያን በአንድነት ለመኖር ቃል የገቡበት ብቻ ሳይሆን እጅ ለእጅ የተሳሰርንበት ቀን ስለሆነ ከፖለቲካ አጀንዳ በላይ ኢትዮጵያ እና ኢትዮጵያዊነት አጀንዳ እንዲሆን እድል የተገኘበትና ኢትዮጵያና ኢትዮጵያዊነትን አጀንዳ ያደረገ ዘርና ቁጥር ሃይማኖት የማይለይ የፖለቲካ ድርጅትና መሪ ትኩረቱን በዚህ ጉዳይ ላይ አድርጎ በፊት የዚህ ብሔር ይናያል ሰው ሲጎዳ የዚህ ብሔር ተጎዳ ሰው ሲሞት የኔ ብሔር ተጎዳ ከሚሎቹ ኢትዮጵያን ተሰዉ በኢትዮጵያን ጥሪ የሚያቀርብ ሰው ምን ያህል ድጋፍ እንዳለው ሊያገኝ እንደሚችል ትምህርት የሰጠ ሰልፍ ነው ብለን እናምናለን።
በጣም እናመሰግናለን አቶ አበበ፣ እጅግ በጣም እናመሰግናለን። ምናልባት በሚቀጥለው ሳምንት ፕሮግራማችን ላይ በቀጥታ ሰፋ ያለ ጊዜ ሰጥተን ስለ መግለጫችሁም ስለ ሁኔታው በአጠቃላይ ውይይት ለማድረግ እድል እንደምትሰጠን ባለሙሉ ተስፋ ነን። ለአንተና ለዝግጅቱ አዘጋጅ የኮሚቴ አባሎች ከፍ ያለ ምስጋችንና አድናቆታችንን እናቀርባለን። ጤና ይስጥልን። መልካም ቀን ጌታዬ።
Don't get
እንደምናርፍዳችኋል አድማጮች 11 ሰዓት ከ8 ደቂቃ ሆኗል። አጠራሉ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። ትናንት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድን ለመግደል የተካሄደውን የቦምብ ጥቃት ተከትሎ በርካታ አስተያየቶች እየተሰጡ ነው። ፌደራል ፖሊስ እንዳስታወቀው እስካሁን አንድ ሰው ሲሞት ከ125 በላይ ቆሰሉ ሲሆን በተለይ 13ቱ ከፍተኛ የመቁሰል አደጋ ደርሶባቸዋል። ይኸው ትናንት በመስቀል አደባባይ በተካሄደውና ከ2 ሚሊዮን ህዝብ በላይ በተገኘበት ጠቅላይ ሚኒስትር ዶክተር አብይ አህመድ የሚያደርጉትን የለውጥ እንቅስቃሴ የሚደግፍ ሰልፍ እጅግ በማማረና በደመቀ መልኩ ተካሄደ። ጠቅላይ ሚኒስትሩም ንግግር አድርገው እንደጨረሱ የፈንዳታ ድምጽ መሰማቱን ተከትሎ ስርጭቱም በቀጥታ ሲያስተላልፍ የነበረ የኢትዮጵያ ቴሌቪዥን ስርጭቱን ሲገታ አብዛኛው ዛዩ ነበር ተመልካች አልሰማም ነበር። የዝግጅቱ አዘጋጆች በቅርቡ ከስር የተፈቱት አክቲቪስቶች በተለይ ስዩም ተሾመ ለሮይተርስ እንደገለጸው ቦምቡ የተዘጋጀው በቀጥታ ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ለመወርወር የተዘጋጀ የነበረ ሲሆን ካጠገቡ የነበሩ ሰዎች ከመወርወሩ በፊት ተረባርበው በመያዘዛው እንዲፈነዳ እንዳደረጉት ገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፈንዳታው በፊት ባሰሙት ንግግር የዛሬዋን ቀንድናይ መስዋዕት ለሆናችሁ እናመሰግናለን በማለት ላለፉት ጥቂት አመታት መስዋዕት የሆኑ ኢትዮጵያውያንን አወድሰዋል። በተለይ ጠቅላይ ሚኒስትሩ እንዳሉት ኢትዮጵያ በህዝቦቿ ጥረት ወደ ገናና ክብሯ ተመለሳለችም ብለዋል። ጠቅላይ ሚኒስትሩ በሌላ በኩል አጽንኦት እንደሰጡት አሁን በኢትዮጵያ እየታየ ያለው ዜጎችን ከተለያዩ ክልል የማፈናቀሉ ጉዳይ ሳሳቢ መሆኑን ሲገልጹ ቅንገጆች ከዚህ የባሰ ምን አደረጉም ሲሉ ጠይቀዋል። አክለውም ኢትዮጵያ ነጻ ሀገር እንጂ ነጻ ህዝብ አልነበረም ብለዋል። በስተመጨረሻም በተደረገላቸው ከፍተኛ ምስጋና እንደማይኩራሩ በመግለጽ የበለጠ እንደሚሰሩም ገልጸዋል። ሊበንዲ እንዳለ ጠቅላይ ሚኒስትር ዶክተር አብይ አህመድ የቦምብ ጥቃቱ ከደረሰ በኋላ ወዲያው በሀገሪቷ ቴሌቪዥን ቀርቦ በሰጡት መግለጫ ይሄን እኩይ ተግባር ያከናወኑ ተሸናፊ ኃይል መሆኑን ገልጸው ይህም የተጠና የታቀደ እንዲሁም በሙያ የታገዘ አደጋ መሆኑን ገልጸዋል። ይሁን እንጂ የተጀመረው የሰላም የዲሞክራሲና የመግባባት ሂደት በምንም መልኩ እንደማይቀለበስም አስታውቀዋል። ይበንዲ እንዳለ ፖሊስ በፈንዳታው የተጠረጠሩ 6 ሰዎችን የያዘ ሲሆን በተጨማሪም የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ግርማ ካሳን ጨምሮ ሌሎች 6 ከፍተኛ የፌደራል ፖሊስ የደህንነት አባላት በቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑን ፖሊስ አስታውቋል። በተለይ በቦምብ ፍንዳታ ተጠርጥረው የተያዙት 6 ሰዎች የኔ ቤቴ መስለው በቦታው መገኘታቸው በስፋት የተዘገበ ሲሆን በርካታ የተለያዩ መታወቂያዎችም ይዘው መገኘታቸው ተዘግቧል። ይበንዲ እንዳለ በርካታ የዓለም ሀገራት እና ተቋማት በጠቅላይ ሚኒስትሩ ላይ የተካሄደውን የግድያ ሙከራ አውግዘዋል። የአውሮፓ ህብረት፣ ኤርትራ፣ ኬንያ፣ አሜሪካና በርካታ ሀገሮች ከጠቅላይ ሚኒስትር አብይ ጋር እንደሚቆሙ በመናገር የሽብር ድርጊቱን አውግዘዋል። በተያዘ ዜና ይኸው ለዶክተር አብይ ድጋፍ የመስጠት ሁኔታ ትናንት ባስደናቂ መልኩ በጎንደር፣ በጎጃም፣ በደሴ የተካሄደ ሲሆን አሁን ረፋዱን ደግሞ በደሴ ኮምቦልቻ በመቶ ሺዎች የተቆጠሩ ደጋፊዎች አደባባይ ወጥተው እያመሰገኑ ይገኛሉ። በተለይ በጎንደር፣ በጎጃም፣ ደሴ የተካሄዱት የድጋፍ ሰልፎች በንጹህ ኢትዮጵያ ባንዲራ በኢትዮጵያ ሰንደቅ ዓላማ ብቻ መከናወኑም ተዘግቧል። አሁን ዘግየት ብሎ በመጣ ዜና የአዲስ አበባ ከተማ የብሔራዊ መረጃና ደህንነት አስተባባሪ ኃላፊ አቶ ተጋሩ ጓሃጽባ በቁጥጥር ስር መዋላቸው ተዘግቧል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ኢትዮጵያ ልዑክ እንደሚልኩ አስታወቁ። በሀገሪቱ ቴሌቪዥን በቀጥታ በተላለፈና የሰማዕት ቀንን አስመልክቶ በተዘጋጀ ፕሮግራም ላይ የተገኙ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ እየታየ ያለው የፖለቲካ ለውጥ ትኩረት የሚስብ እንደሆነ ሲገልጹ ኢትዮጵያ በሽግግር ወቅት ላይ መሆኗን ተገንዝበናል ያሉት ፕሬዝዳንት ኢሳያስ አፈወርቂ የቀረበውን የሰላም ጥሪ በመቀበል ወደ ኢትዮጵያ አንድ የልዑካን ቡድን እንደሚልኩ በይፋ አስታውቀዋል። የአቶ ኢሳያስ ወደ ኢትዮጵያ የሚልኩትን ቡድን ገንቢ ውይይት እንደሚያደርግ ከመግለጽ ባለፈ ዝርዝር ማብራሪያም አልሰጡም። መቼና እንዴት የልካውን ቡድኑ ወደ ኢትዮጵያ እንደሚያመራም የገለጹት ነገር የለም። በኢትዮጵያ የሚታየው ለውጥ ወዴት ያመራል የሚለው በጥያቄ የሚተው ነው ያሉት አቶ ኢሳያስ አፈወርቄ ጊዜ ቢወስድም የህወሓት አገዛዝ እያበቃለት ነው ሲሉ ገልጸዋል። በኢትዮጵያና በኤርትራ መካከል የህዝብ ለህዝብ ግንኙነት ወደ ነበረበት ለመመለስ በትኩረት የሚሰራ ተግባር እንደሆነም አስታውቀዋል። ፕሬዚዳንት ኢሳያስ አፈወርቄ ምላሽን በደስታ እንደተቀበሉትም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ወልቂጤ ላይ ህዝባዊ መድረክ እየመሩ ያቶ ኢሳያስ አፈወርቂ ምላሽ የሰሙት ዶክተር አብይ አህመድ ኢትዮጵያ ኤርትራን የልዑካን ቡድን በታላቅ አክብሮ ተቀብላ ለማስተናገድ ዝግጁ መሆኗን ገልጸዋል። ፕሬዚዳንት ኢሳያስን የሰሞኑ ምላሽ ዓለም አቀፍ መገናኛ ብዙሃን በትኩረት የዘገቡት ሲሆን ከ20 ዓመታት በላይ የዘለቀው የሁለቱ ሀገራት ፍጥጫ መፍትሄ በመስጠት አንጻር የመጀመሪያ ስኬታማ ድርድር ሊሆን እንደሚችል በመገለጽ ላይ ነው። ሁለቱ ሀገራት እዚህ ስምምነት ላይ እንዲደርሱ በሸምጋይነት መሃል የገቡ ወገኖች ለመኖራቸው የተገለጸ ነገር የሌለ ሲሆን በቀጣይም ያላደራዳሪ ሁለቱ ሀገራት ለመወያየት መፍቀዳቸው መገለጹ ታውቋል። የህዝብ ተወካዮች ምክር ቤት የምህረት አዋጁን በቅርቡ እንደሚያጸድቅ የፌደራሉ ጠቅላይ አቃቤ ህግ ገለጹ። ምክር ቤቱ ለረፍት ከመበተኑ በፊት የምህረት አዋጁን ያጸድቃል ተብሎ እንደሚጠበቅም ጠቅላይ አቃቤ ህጉ አቶ ብርሃኑ ጸጋዬ ገልጸዋል። በሚኒስትሮች ምክር ቤት ተመክሮበት ወደ ፓርላማ የተላከው አዋጅ በቀጣዮቹ ቀናት በፓርላማ ያጸድቃል ተብሎ ይጠበቃል። ይህንኑ ተከትሎም ተቋማቸው አዲስ አዋጅ እንደሚያዘጋጅ የፌደራሉ ጠቅላይ አቃቤ ህግ ገልጸዋል። ጠቅላይ አቃቤ ህጉ አቶ ብርሃኑ ጸጋዬ እንዳሉት አዲስ አዋጅ በሽብርተኝነት የተፈረጁ ግለሰቦችና ድርጅቶችን ምህረት እንዲደረግላቸው የሚጠይቅ ነው። አዲስ የሚዘጋጀው ይህ አዋጅ ተጠርጥረው በምርመራ ሂደት ያሉ፣ ክስ የተመሰረተባቸው እንዲሁም የቅጣት ውሳኔ ለተላለፈባቸው ምህረት ማድረግን የሚመለከታል ብለዋል። እንዲህ አይነት ህግ መዘጋጀቱ በአገሪቱ የለውጥ ጉዞ ውስጥ ለመሳተፍ ፍላጎት እያሳዩ ያሉና በፓርላማው በሽብርተኝነት የተፈረጁ እንደ ግንቦት ሰባት ያሉ ድርጅቶች ወደ ሀገራቸው ገብተው ሰላማዊ የፖለቲካ ትግል እንዲያደርጉ በር ይከፍታል ብለዋል። ቀደም ሲል በነበረው ሁኔታ ፓርላማው አሸባሪ ብሎ የፈረጃቸው አራት ድርጅቶች አርበኞች ግንቦት ሰባት፣ የኦሮሞ ነጻነት ግንባር እንዲሁም የኦጋዴን ብሔራዊ ነጻነት ግንባርና አልሸባብ እንደነበሩ ይታወሳል። አርበኞች ግንቦት ሰባት ወታደራዊ እንቅስቃሴ ከማድረግ መቆጠቡን አስታወቀ። ድርጅቱ ባወጣው መግለጫ ከሰኔ 15 2010 ጀምሮ በአርበኞች ግንቦት ሰባት ስም በማናቸው መልኩ በየትኛውም የአገሪቱ ክፍሎች ምንም አይነት አመፅ ነክ እንቅስቃሴ ከማድረግ ታቅቧል ብሏል። ኢትዮጵያ ውስጥ በየትኛውም አካባቢ የሚገኙ የነጻነት ታጋዮችን ከማናቸውም የአመፅ እንቅስቃሴ እንዲታቀቡ ድርጅታዊ ትእዛዝ ተላልፎላቸዋል ያለው ድርጅቱ፣ ውሳኔው በኢህአዴግ ውስጥ ያሉ ቀልባሽ ኃይሎች ኢትዮጵያ ህዝብ ከፍተኛ መስዋዕትነት የከፈለበትን የለውጥ እንቅስቃሴ ለመቀልበስ የሚያደርጉ የሚያደርጉትን የቀቢጸ ተስፋ እርምጃዎችን ለማምከን የሚያስፈልገውን ማንኛውንም ጥንቃቄ ግምት ውስጥ ያስገባና የተጀመረው የለውጥ እንቅስቃሴ ሰላማዊ ገጽታ ይዞ እንዲህ ለማበረታታት የተለመ በራስ ተነሳሽነት የተወሰደ ውሳኔ ነው ሲል ምክንያቱን አስፍሯል። ድርጅቱ ኢህአዴግ ውስጥ የተነሳውና በጠቅላይ ሚኒስትር አብይ አህመድ የሚመራው የለውጥ ኃይል እየወሰደ ባለው እጅግ አበረታች እንቅስቃሴ የሀገራችንን ፖለቲካ ከአመፅ ነጻ በሆነ ሰላማዊና ስልጡን የፖለቲካ ከግብ ማድረስ እንደሚቻል ተስፋ የፈነጠቀ መሆኑንም አክለው ገልጿል። በውሳኔው ዙሪያ የድርጅቱ የህዝብ ግንኙነት ኃላፊ አቶ አበበ ቦጋለ እንደተናገሩት አሁን የተወሰደው እርምጃ ከአመፅ መታቀብን እንጂ ሰራዊት መበተንን አያመለክትም ብለዋል። ኢሳትና ኦኤምኤንን ጨምሮ ሌሎች መገናኛ ብዙሃን በነጻነት እንዲታዩ ተፈቀደ። ኢሳትና ኦኤምኤን ኢትዮጵያ ሳተላይት ቴሌቪዥንን ጨምሮ በኢትዮጵያ ታግደው የነበሩ 264 ድረገጾች በኢትዮጵያ ውስጥ በነጻነት እንዲታዩ መፈቀዱን የጠቅላይ ሚኒስትሩ ጽህፈት ቤት አስታወቀ። ሐሳብን የመግለጽ ነጻነት የሌሎች የነጻነቶች መሰረት መሆኑን የጽህፈት ቤቱ ኃላፊ አቶ ፍጹም አረጋ ገልጸዋል። መንግስት በዚህ መነሻነትም የታገዱት ቴሌቪዥኖችና ድረገጾች እንዲከፈቱ ማድረጉን አመልክተዋል። የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ጨምረው እንደገለጹት ነጻ የሐሳብ ዝውውርና አሳታፊና ኃላፊነት የሚሰማውን ዜጋ ለመፍጠር አስፈላጊ ነው ብለዋል። የነጻ ገበያ መርህም ወደ እውነት ያደርሰናል ብለዋል። የሳምንቱ አጠር ያሉ አበይት ዜናዎች በዚህ ተጠናቀዋል። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።
አድማጮቻችን እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን ከኛ ጋራ የሳምንቱ ዋናው እንግዳችን ይገኛሉ። በመግቢያው በዚህ ፕሮግራም መግቢያ ላይ ባሁኑ ማለት ነው የሰማችሁትን ሙዚቃ ስትሰሙ ብዙዎቻችሁ ማንን እንደምናቀርብ የተረዳችሁት ይመስላል። የዛሬውን እንግዳችንን ማንነትና ስራቸውን ለአድማጮቻችን በዝርዝር መግለጽ ጉንጭ ለማልፋት ካልሆነ በስተቀር ምንም የሚያመጣው አዲስ ነገር አይኖርም። የሰውየውን ስም በመጥቀስ ብቻ ኢትዮጵያዊ የሆነ ሁሉ ማንነታቸውን ለኢትዮጵያና ለኢትዮጵያኖች ሲሉ የከፈሉትን ታላቅ ዋጋ ጠንቅቆ ስለሚያውቀው ነው። ለኢትዮጵያ ሲሉ ያልከፈሉት ዋጋ የለምና ስለዚህም ስማቸውን ብቻ በመናገር የዛሬውን ብርቅ እንግዳችንን በጥሞና እንድታዳምጡ እንጋብዛችኋለን። የዛሬው እንግዳችን አቶ እንዳርጋቸው ጽጌ ናቸው። ጤና ይስጥልኝ አቶ እንዳርጋቸው።
ጤና ይስጥልኝ አማት እንዴት አለ?
በቅድሚያ ጥያቄያችንን ተቀብለው በዛሬው እለታዊ ፕሮግራማችን ጋር ከኛ ጋር ውይይት ለማድረግ ፈቃደኛ በመሆኑ በኢትዮጵያ ድምጽ ሬዲዮ አዘጋጆችና በአድማጮቻችን ስም እጅግ ከፍ ያለ ምስጋና ይላቀርብልዎት ይፍቀዱልኝ። በመከተልም
እድሉን ስላገኘው ደስተኛ ነኝ።
በመከተልም እንኳን ከዚያ ከመከራና ከጨለማ ጊዜና ቦታ በህይወት ተርፈው ከውድ ቤተሰቦ ጋር ለመገናኘት አበቃው ይያልኩ ጥያቄን በቀጥታ ልጀምርና ለንደን ሲደርሱና ውድና ብርቅዬ ልጆችዎንና ባለቤቶን በአካል ሲያገኙአቸው ምን ተሰማዎት?
ወላ እንደዚህ አይነቱን ወቅት በቃላት ለመግለጽ በጣም አስቸጋሪ ነው። ምክንያቱም ቃላት ጸጋዬ ገብረ መድኅን እንደሚለው በእንዲህ አይነቱ ወቅት ይቃትታል። ስለዚህ የነበረው በጣም ከፍተኛ ስሜት ነው። ልጆቼን ከመሳምና ከማቀፍ ውጪ ሌላ ቃልም ሊወጣኝ አልቻለም። ስለዚህ እየደጋገምኩኝ ማቀፍም መሳምም ላይ ቀጠለውና ስሜቱ እጅግ በጣም የሚገርም ነበር። በእኔ ግምት ላላያቸው ምችላለሁ ወይም ለረጅም ጊዜ ማለት ነው እንደ 20-30 ዓመትም እዛ ወያኔ እስከ ሞት ወይ አርጅቼ መሄድ እስኪያቅተኝ ያስቀምጠኛል ብዬ ነበር ያሰብኩት። እናንተ ሁሉ የምታደርጉትም በውጭ ምንም መረጃ አይሰጠኝም ነበርና የሆነ ነገር ይመጣል ይህም አላሰብኩም።
ብዙዎችን ሁኔታው ብዙዎችን የእርሶንና የልጆቹን የቤተሰቦን ባንድ ላይ ስትገናኙ ያይ የደረሰውን ሁኔታ ሲያይ ብዙ እንባውን አውርዷል። እስር ቤት ሆነው በዚያ በብቸኝነትና በጭንቅ ጊዜ ባሉበት ጊዜ ምን ነበር በጭንቅላቶ የሚመላለስ የነበረው? ምን ይመላለስ ነበር ጭንቅላቶ ውስጥ ብቻውን ሆኖ እዛ የተሰጋ ቤት ውስጥ?
ያው በመጀመሪያ እንግዲህ ያው ልጆች አንደኛ ትንሾቹ 7 ዓመት እድሜ ናቸው መንታዎቹ እኔ በተያዝኩበት ወቅት። ስለዚህ ወይ ትንሽ በጣም አይደሉም ወይ ደግሞ ትልልቆች አይደሉም እና ብዙ ነገር ስለሚያውቁ ከኔ ጋር ብዙ ስለሚጫወቱ ምን ያህል ልባቸው ይሰበራል ምን ያህል ያዝናሉ የሚለው ትልቁ ነገር ነው። ሌላው ደግሞ ብዙ ቦታዎች ተንቀሳቅሼ ብዙ ኢትዮጵያውያንን አግኝቻለሁ። ብዙ ቀና የሆኑ ኢትዮጵያውያንን አግኝቻለሁ። እነዚህ ራሳቸው ሲሰሙ ምን ይሰማቸው ምን ያህል ያዝኑ የሚለው ከቤተሰብና ከዘመድ ውጭም በሺዎች የሚቆጠሩትን ዜናውን ሲሰሙ ምን ይላሉ የሚል ነው ደግሞ ሌላ የሚሰማኝ እና የማውቀው ሰው ሁሉ እያነሳው እከሌ ቢሰማ እከሊት ብትሰማ እዚህ ሀገር ያሉት ቢሰሙ እዛ ሀገር ያሉት ቢሰሙ በሚል ይህንኑ ነው የማካሄደው። ከዛ ተረፈ ሌላው ነገር ላይ እንኳን ብዙም አልተጨነቅኩም። ምክንያቱም እኔ አንድ ሰው ነኝና እኔ አንድ የሆነ ነገርም ብሆን የኢትዮጵያ ሕዝብ እና በውጭም የሚገኘው ኢትዮጵያዊ የጀመረውን የነጻነትና የዲሞክራሲ ትግል የማያቆም መሆኑን ገምቻለሁ። ግን እንዳሰብኩት እንደተገመትኩት በላይ ነገሮች መሄዳቸውን ግን ምንም አላወቅኩም ነበር።
አቶ እንዳርጋቸው ላሳሪዎቹ የሰራሁላችሁን ውለታ ታሳቢ አድርጋችሁ ፍርድ ቤት የወሰነውን የሞት ቅጣት ፈጽሙብኝ ያስባሉት ምን አይነት በደልና ጭካኔ ቢያዩና ቢያንገሸግሹት ነው? ህይወትን የምታክል ውድ ነገር የማትመለስ ነገር ውሰዱት ህይወቴን ያሉ?
መጀመሪያ ወቅት ላይ እጄ ወደ ኋላ አስተው ዱብያር ጋር አልቆጥን ክላት ላይ ምናምን ነገር 4-5 ቀናት የቆየበት ሁኔታ ነበርና መተኛት አልችልም ተቅላላ እና ምን ሰው በቁጥጥር ስር ከዋለ በኋላ ለምሳሌ አንድ ቪላ ቤት ውስጥ አተዘጋጅ አንድ ክፍል ውስጥ አስቀምጠው የራሳቸውን ሴኩሪቲዎች እዛ መድበው ጎፋ አይደለም ወይ ደግሞ ቢምቢ አይደለም ምናምን ነገር ግን እንደዛ አይነቱ ነገር ሆን ብሎ የተሰራ ነገር ነውና በጣም የደከምኩበትና በተለይ ከእንቅልፍ ጋር የተያዘው እጅግ ወደ ኋላ ታስበግ በዚህ በሃንዲካፕ ታስሮ ምንም አይነት መልተኛ ታችል እና አንዱ ይሄ ነው። ሁለተኛ ነገር ደግሞ ምልህ እነሱማ እንደዛ አይነት ሀገር ላይ ህዝብ በደህንነት የሚማቅበት ሀገር ላይ ህዝብ መብቱ በተገፈፈበት ሀገር ላይ ኑሮ የሚባለው ነገር የሚያጓጓ ነገር እንዳልሆነ ነው የነገርኳቸዋል። እነሱም እንዴት እዛን አይነት ሀገር ላይ ውለው እንደሚያድሩ እንደማይገባኝ ነው ተደስተው። ስለዚህ እኔ ከእንደዚህ ብላቸው በእኔ የተጀመረ አይደለም። በኢትዮጵያ ታሪክ ውስጥ እንዲህ አይነት ንግግሮች ብዙ ጊዜ ተሰምተዋል። ራሳቸውንም ድል በገኙ ሲያገኙም እዚህም ያልደረሱ ራሳቸውን የሰቡ ብዙ ሰዎች አሉ። ግን እንደነ መንግስቱ ነው አይነቱን ካስታወስ ነው ፍርድ ቤት ቆሞ ቀድሞ ያለፉኝን ጓደኞችን ለመቀላቀል ቸኩ እያለሁ ይግባኝ አልልም በአስቸኳይ ግደሉኝ ወይ ስቀሉኝ የፈለጋችሁትን አድርጎ የሚል መልስ የሰጠበትን አይነት ታሪኩም አውቃለሁ። እና እኔም እንደዛው ነው። እነሱ ግን አይንክ ቆራርጠው ያቀረቡት ስለ አገልግሎቴ ነው ያልኳቸው። ግን እኔ እንደተረገሰ አስፋው ፍትኝ አይደለም ብለው ፍርድ ቤታቸው እንደውም ያልኳቸው የካንገ ሪፖርታችሁ ያሳለፈውን የሞት ውሳኔ በአስቸኳይ ፈጽሙ እና ሞት ቀላል ነገር እንደሆነ ሰው እየሳቀ ሊገት ሊሞት እንደሚችል ማየት ትችላላችሁ ብያቸው ነበር። አሁና ሁኔታው የዛ አይነት ነው የነበረው።
ወደ መታሰሮ ወይም ታፍነው ወደ አዲስ አበባ ሊገቡ አካባቢ ነበረው ወደዛ ሉሰዶትና እንግዲህ የመን አየር ማረፊያ ነው ነገሩ የተፈጸመው። የሆነ ሰው መጥቶ አቀፎትና ሳሞት መሰለኝ እንደሱ ነው የገባኝ። ያን ጊዜ አልጠረጠሩም? ከጠረጠሩ ደግሞ የማያውቁት ሰው መጥቶ ሲያቀፎትና ሲስሞት ከጠረጠሩ ደግሞ ለምንድን ነው ወዲያው ለሚያቋቸው ኤምባሲዎች ለዘመድ ወዳጅ ለቅርቤ ግስራ ጓዶ የትግል ጓዶቾ መልእክት ባስቸኳይ አላስተላለፉም ለምን?
አንዱ ትንሽ ጊዜ ነበረች በዛማ ትግሉ ግን ስልክ ነው የመን ላይ የሚሰራ ስልክ አልነበረኝ።
ኦኬ።
ስለዚህ ምንም ማድረግ አልቻልኩም። ሰውየው ግን ሰክሪቲ ሰው ይመስለኛል ሰማያዊ ኮትና ሱሪ ሱፍ የለበሰ ነው። አንድ አራት አምስት ሰዎች መካከል ቆሞ የነበረው ከመካከላቸው መጣና አብሮ ከአይሮፕላን ወርዶ ወደ ክፍሉ ወይም ወደ ቤት እንዲገባ ሰው ነበር። እኔ ጋር መጥቶ በቃ እንዳልኩ አይነት ነገር አደረጋግበትና ጉንጫ ላይ ሳመኝ ገባኝ። ይሄ ጁዳስ ኪስ የሚባለው አለ የጁዳ ኪስ የሚባለው እና ለሌላ ሰዎች እንዲለዩኝ ከሰዎች መሀል ምልክት እየሰጠ እንደሆነ ነው የገባኝ። ግን ሰው ደግሞ እኔን ለይቶ በምን እንዳወቀ አላውቅም። ሌላ ሰው ደግሞ ለሰው የነገረዋለ ማለት ነው እንዲህ አይነት ልብስ የለበሰው እንዲህ አይነት ጸጉሩ እንደመሰለው ብሎታል መሰለኝ። ብቻ መጣና እንደሱ አደረገ። ምንም ምድል አልነበረኝ፣ ምክንያቱም ትልቁ ችግር የነበረው የቴሌፎን ነው።
ኦኬ።
እዛ የመን የሚሰራ ቴሌፎን የለኝም ነበረኝ።
ኦኬ። ብዙ ሰዎች ጋር በተለይ የምቀርባቸው ሰዎች ጋር ስንወያይ ይሄን ነገር አንዳንዶቹ ያነሱልኛል፣ ለምንድን ነው ያልደወለው ይላሉ። እንግዲህ ችግሩ የስልክ ማጣት ነው ማለት ነው። አንዳንድ ደግሞ የኮንስፓይረሲ ቲዮሪ አስተናጋጆች የሚሉት አለ እና ደግሞ የግንቦት ሰባትንም የአርበኞች ግንቦት ሰባትንም የሚጠሉ በተለያየ መንገድ ድርጅቱን ለማዳከም የሚፈልጉም ሊሆኑ ይችላሉ። ኮንስፓይረሲ ቲዮሪ የሚወዱም አሉ። ምን ይላሉ? አንዳርጋቸውን ያስያዟቸው ሻቢያዎች ናቸው። ግንቦት አርበኞች ግንቦት ሰባት ራሱ ነው። ዶክተር ብርሃኑ ነጋ ናቸው ወዘተ የሚሉ አሉ። የኮንስፓይረሲ እና የጥላቻ እንትን የሚያስተናግዱ ይሄንን ነገር እርሶ ጋር ደርሶ ነበር? ስለዚህ ምን ይላሉ? አሁን ሲሰሙት ምን ይላሉ?
እኔ እነ ብርሃኑ ጋር እነ ግንቦት ሰባት ጋር ይመጣል ብዬ አላሰብኩም። ያሳዘነኝ የነበረው ብዙ ጊዜ ሌላም ጉዳይ ስለሚከሰሱ የኤርትራ ሰዎች እነሱን ነው ባላረኩት ነገር ይከሳቸዋል። እንዲህ አይነት ነገር ውስጥ ይገባል ህዝቡ ሲናደድ ምናምን በቃ እነሱ ናቸው ይላሉ። እነሱ ደግሞ እንደዚህ አይነት ነገር እንደማያደርጉ ሙሉ በሙሉ እርግጠኛ ነኝ። እንደውም ወደፊት በታሪክ ያንን ነገር በሰሙበት ሰዓት ላይ እኔን ከዛ ያለው መስሏቸው እኔን ለማስለቀቅ ከፍተኛ የሆነ ወጪ እስከ መመደብ ደርሰው ነበር። ለማንኛውም ማንንም ሰው አይደለም ይሄ ነገር ውስጥ አንድም ሰው አለበት አይደል? በጣም ቀላል ነው። ትልቅ አይሮፕላን ነው ብዙ ኢትዮጵያውያን እና ኤርትራውያን ነበሩበት። እዛ መካከል አንድ ሰው ነው የሚያስፈልገው እኔን የሚያቅ ስልካን ስቶ ለወያኔ ሴኩሪቲ በዚያ አይሮፕላን የተንቀሳቀሰ ነው ብሎ ነው የነገራቸው ቢመስለኝ። እና ይህንን ሲሰሙ ጠቅላላ ማፈኛ አውሮፕላናቸውንም ሌሎቹን ነገሮች አዘጋጅተው ያው ጊዜ ፈሽቶባቸዋል። አንድ 6-7 ሰዓት ቆይተው ነው የመጡት። በቃ እንደዛ ነው ያደረጉት ያለው። ሊገሉኝ ሰው የላኩ ሰዎች ናቸው እና ይህን ለደላ አግኝተው የፈለገው ወጪ ቢኖረው የመን ሴኩሪቲም ከፍለው እንደገናም ለአይሮፕላን ቻርተር የሆነ ትንሽ አይሮፕላን አምጥተው እኔ መውሰድ ለእነሱ ትልቅ ነገር ነበር። እንደሱ ነው ያደረጉት እንጂ ማንንም ሰው ወሰባት አኑ የሻቢያ ሰዎች ሌላ ማንም ሰው ወይ ተቃዋሚ ሌሎች ድርጅቶች የሚባል ሁሉም ውሸት ነው። ምንም መሰረት የሌለው ነገር ነው። አንዱንም አላምንም።
አቶ አንዳርጋቸው አሁን የመኖችን ካነሱ አይቀር መቼም የኢትዮጵያ ሕዝብ ሁሉን ነገር ዲቫይን እንትን ጋር ነው የሚያገናኘው። ኢትዮጵያ መልአኩ አላት። አንዳንዴ ለራሴም ግራ ይገባኛል። እውነት ነው ወይ ላለው ወደቀች የተባለችው ሀገር እንደገና በአንድ ታምር ትነሳለች። አሁን የምናየው ወደዛ አካባቢ ነው እና እርሶ የመን በተያዙ ጊዜ እንደው ይሄ የኢትዮጵያ መልአክ እነዚህን ሰዎች ባጠፋልን የሚልም ነበር። የመኖችን ነው ኦፍኮርስ ይሄ የልክ ነው። አሁን አንዳንዶቹ ስሰማ ይሄው የኢትዮጵያ መልአክ የኛን ልጅ አሳስረውብን ይሄው ፍርዱን ፈረደ መከራቸውን ያሳያቸዋል ይላል የመኖችን። እርሶ ምን ይላሉ?
አዎ ሰና ኤርፖርት እኔ ታፈንኩበት ኤርፖርት ተክላላ የለም ነው የሚባለው። አሁን ተክላላ ወድሟል ነው የሚባለው። እኔም ልህ በራሴ ከተወሰነ ጊዜ በኋላ የመን የሆነች መስተማ እኔ ኢትዮጵያ ህዝብ ረግሟት ነው እንዲያደረጋት ወደ ማለቱ ይያለው እና ልህ የሚገርም ነገር ነው። እንዳልከው ነው ኢትዮጵያ የሚገርም ነገር አላት። ትልቅ ችግር ውስጥ ወደቀች ስትባል ይኸውና አሁን ያለንበት ሁኔታ ላይ ደግሞ ተስፋ የሚሰጥ ከመቼውም በላይ ድል የሚኖራት ሀገር ደግሞ ሆና ብቅ ብላለች። ግን እሷን የሚበድሉ ሁልጊዜም ጊዜ ጠብቆ ችግር ላይ እየወደቁ ነው። ሲጠፉ ሲወድሙ ነው እያየን ያለ ነው እና የክርስቲያኑም የሙስሊሙም አገሩን መውደድ እና የመጸለይ ነገር ይሰራል ብዬ ነው ማስበው። አሁን እንደዛ ደረጃ ደርሻለሁ።
አቶ እንዳርጋቸው ከስር ሲፈቱ ለተወሰኑ ሰዓቶች ለተወሰኑ ቀናት እንደውም አልፎ ተርፎ ቀንም የሚሆን ሞላ መሰለኝ የት እንዳሉ ችግር ፈጥሮ ነበር። የእርሶን ለመቀበል የተዘጋጀው ትልቅ ኮሚቴ ነበር፣ የወጣት ኮሚቴ። ግራ ገብቶት የት ናቸው? እስር ቤት ናቸው? ወጥተዋል? መኪናው እየተከታተል ነው? ወዘተ ማአት ልክ ይሄ ላይቭ ዶክመንተሪ የሚመስል ይተላለፍ ነበር ስለ እርሶ ሁኔታ። አረ ወጥተዋል? የለም አልወጡም። የት እንዳሉ አናውቅም። ግን ለተወሰነ ጊዜ አንድ ፋክት ምንድን ነው? ለተወሰነ ሰዓትም ሆነ ቀን የት እንዳሉ አይታወቅም ነበር። የት ሄደው ነው?
ቅዳሜ ለታ ነው ይሄ ይፈታል የሚለው ነገር የመጣው። ለእኔ የነገረኝ ሰው አልነበረም። እንደነገርኳቸው 6 ሳምንት ከመፈታቴ በፊት ነው ለመጀመሪያ ጊዜ ሚዲያ የሚባል ምንም ነገር የለኝም የገባው እና ሳህን አጥቤ እያደረግኩ ነበር ምሳይን የበላሁባትን ሳህን እና አንድ ጨርቅ ነገር እዛ ድረ ገጽ ዳሰሳ ምናምን የሚለው ፕሮግራማቸው ላይ አንደኛው ተነገረ። በፌስቡክ ብዙ ጩኸት አለ፣ ለምን አይፈታም እሱ ለመላኩ ፈንታ ምናምን ተፈተው እያሉ እና ነገር ግን አቃቤ ሕጉ ዛሬ መልስ ሰጥቷል፣ በልዩ ይቅርታ እንዲፈታ ተወስኗል ብሎ ሲናገር ሰማሁ እና ግርም አለኝ እና አልኩኝ። ብቻዬን ነው ያለሁት የነበረው። ከዛ በኋላ ጀምሮ ከቅዳሜ ቀን ጀምሮ እስከ ማክሰኞ ድረስ ማንም መጥቶ አላናገረኝ። ማክሰኞ ግን የእስር ቤቱ አስተዳዳሪ መጥቶ የቆየሁበት ምክንያት በሚዲያ ይነገር እንጂ ወረቀቱ ላስተዳደሩ ስላልደረሰው ነው እና እንደደረሰን መውጣት ትችላለህ አለኝ። ትንሽ ቆይቶ ደግሞ ወረቀቱ ደርሶናል፣ አሁን ትሄዳለህ አለኝ። የት እንደሚወስዱኝ አላወቅኩም። ያው መጨረሻ ኤምባሲም ይሆናል ሌላም ቦታ ይሆናል እያልኩ ነበር፣ ግን ወደ አባቴ ቤት ነው የወሰዱኝ። እዛ በኋላ ያው ሁላችሁም ያያችሁት ነገር ነው የጠበቀኝ። እኔ ፈጽሞ
እስቲ ስለሱ እስቲ ንገሩኝ። በአብዛኞቹ ማያቸው በእድሜ እርሶንም ሊያውቁ የሚችሉ አይመስለኝም 18 17 20 15 22 በዝናና በስም በስራውትን ከማንበብና ከመስማት በስተቀር በግልም የሚያውቁት አይመስለኝም። እንዴት ሊሆን ቻለ? ምን ተሰማዎት? ያንን ህዝብ ግርግሩን ሳይ እርሶን ለመቀበል በእውነት ምን ተሰማዎት?
እኔ በጣም ነው ያስገረመኝ። ምክንያቱም እኔ ፈጽሞ በቃ ወደ አባቴ ቤት እንደሚሄድ መጨረሻ ላይ ነው የሄደ መኪናው አድራሻ ሲጠይቁ ያወቅሁት። አባቴ ብቻውን እዛ ግቢ ውስጥ ምናምን ሲንቀሳቀስ ሳያስበው ሄጄ ይደነግጣል ብዬ እንደውም የእሱን ነገር እንዴት አደርጋለሁ እያልኩ እያሰብኩ ነበር። ግን ከቦሌ መንገድ መገንጠያው አንስቶ እስከ ቤቱ ድረስ እና አበባ ምናምን ነገር አንጥፈው እንደዛ አይነት ነገር እያደረጉ ሰዎች እንደሚጠብቁኝ አላወቅም። ስገባማ መጀመሪያ አላወቅም፣ ሰው በስቷል መንገድ ላይ ብዬ ነው እንጂ ያሰብኩት። እንደው ከተማው በቃ በሰው ተጨናንቋል ነው ያልኩት እንጂ ለዛ ጉዳይ አልመሰለኝ። በኋላ ነው ወደ ቤቱ ስጠጋ ድንገት እዚህ መኪና ውስጥ ይሆናል ሲል አንድ ሰው ሰማውና፣ አረ እነዚህ ሰዎች ነው እንደ የሚጠብቁት ብዬ ትንሽ እንግዲህ አሁን ገረም ጀመርኩ። በኋላ ያው ከመኪናው መውጣት የማይቻልበት ሁኔታ ሆነ። ያው ተሸክመው እንደዛ አድርገው አስገቡኝ። እኔ በቃ በዛን ጊዜ እንዴት ይሄ ነገር እዚህ ሀገር ላይ ሊሆን ይችላል? ምክንያቱም በዛ አይነት ደረጃ እስር ቤት የገባ ሰው በዛ አይነት ሁኔታ ስትወጣ፣ እነዚህ ደግሞ እንዳልከው ወጣቶች ናቸው እና ስሜታቸው በጣም የሚገርም ነው። እንዳልከው እኔ አያቁኝም ያለው እንግዲህ በአራቱ ዓመት ብዙ የሰሙት ብዙ ነገር የሚያውቁት ነገር መጥተዋል ብዬ ነው የምገምተው። በተረፈ እንግዲህ በዛ ደረጃ እዛ ያለ ሀገር ወጣት ያለ ወጣት የሚያገኝ ሰው ነኝ ብዬ ፈጽሞ መስፍም አላውቅም። እንግዲህ እናንተ የሰራችሁት ነገር ይሆናል። የዲያስፖራው በጣም ከፍተኛ እንቅስቃሴ ነው ያደረገው። እዚህም እንግሊዝ ሀገር እኔ ፓርትነር እና ልጆቼ እንግሊዝን ሚዲያ በጣም በከፍተኛ ደረጃ ነው የተጠቀሙበት። ብዙ ድርጅቶችም ነበሩ እንግሊዝ ሀገር ብዙ አይነት ስራ የሰሩ እና እስካሁን ድረስም አላለቀም። እነሱ የሚያደርጉት ሪሰፕሽን ግብዣዎችና እነሱን እየሄዱ ማናገሩ ራሱን የቻለ አንድ የሙሉ ጊዜ ስራ ሆኗል። እና ይሄ ይሆናል እንግዲህ
እርስዎ ህዝቡ ወጣቱ ስለ እርስዎና ስለ እርስዎ ስራዎች እንደሚያውቅ በዛ ዝግጅቱ ላይ ለመረዳት ችለዋል። እርስዎ ግን ስለ ህዝቡ እስር ቤት ሆነው ስለ ትግሉ በአጠቃላይ ስለ ግንቦት ሰባት አርበኞ ግንቦት ሰባትም ሆነ ስለ ኢትዮጵያ ህዝብ ትግል ምን ይሰሙ ነበር? ምን ያውቁ ነበር? እርስዎ በታሰሩበት አራት አምስት ዓመታት ጊዜያት ውስጥ
አዚን ከነሱ ሆን ብለው በቃ ለሌላው ስረኛ የተሰጠ መብት ነው ይሄ ቴሌቪዥን ሌላም ነገር ይገባል። ሁለተኛ ደግሞ እንደፈለጉ ነው ቤተሰብ ሰዎች የሚያገኙት። እኔ ምንም አይነት ሚዲያ እንዳ ሆን ብለው ይመስለኛል ይሄንን ያደረጉት።
ከእስረኞች ጋር አይገናኙም ነበር እንዴ? ከሌሎች እስረኞች ጋር እረፍት ላይ ምና ከሌሎች እስረኞች ጋር በእረፍት ውጪ ለመጸዳዳት ወይም ደግሞ
ኖ እኔ ያለሁበት እስር ቤት ውስጥ ሁለት እስረኞች ናቸው። እነሱንም ክፍል ናት፣ አንድ ክፍል ናት። ሁለት እነሱንም መርጠው ነው እንዳመጧቸው የተነገረኝ። በኋላ ከተፈቱ ሰዎች ለእነሱ የሚያገለግሉ የነበሩ ናቸው። ዋናው ስራቸው እዛ ከኔ ጋር ያለ ህይወት ማክበር ነው። በቃ ምንም ሁለቱም በነፍስ ግድያ በዘረፋ የተመደቡ እድሜ ልክ የተፈረደባቸው ሰዎች ናቸው። እና እነሱም ያው ከኔ ጋር ተደርበው እዛም ቴሌቪዥን ያው በእኔ የተነሳ ነው ማለት ነው። ግን እነሱ መርጠው ነው እዛም ያስቀመጧቸው። ከዛች ግቢ ውጪ እነሱ ይወጣሉ ዘመድ ሲመጣ ምና ፀጉራቸውንም እናቸው ሄደው ይቆረጣሉ፣ ሲታመሙ ክሊኒክ ይሄዳሉ። እነዚህ ሁሉ ነገሮች አራት አመት ሙሉ ለእኔ ምንም የተደረገ ነገር የለም። ቢያመኝም ነርስ ትመጣለች ዝናብ እያካፋ እንደውም እነዛ ሁለቱ ቤቶች ሲዘጉና ማን እንዳለ እንዳይታወቅ ዝናብ እያካፋ ነው የደም ግፊት ምናምን ሌላ ነገር የምትለካኛለሁ። እና ሁሉ ነገር መረጃ እንዳላገኝ አባቴም የሆነ ነገር ብትናገር ሁለተኛ ለመጠየቅ አትችልም ስለተባለ ግማሽ ሰዓት ይሰጡታል። ሁለት ደቂቃ ነው የሚፈጀው የምናወራው ነገር፣ ከዛ ዝምታ ነው የሚሰፍነው በቃ የነበረው። እና ምንም ነገር አልነበረኝም። በኋላ ላይ ነው የቴሌቪዥን ሲገባ ስድስት ሳምንት ሲቀረው ያው ዶክተር አብይንም ሲናገርም ምናምን አየው ሌላም ነገር ሲናገሩ ሰማው። እና እንዴ የሀገር ለካ ችግር ላይ ወድቆ ነበር ማለት ነው ማለት ጀመር እንጂ ፈጽሞ አላውቅም ነበር።
ዶክተር አብይን ካነሱ አይቀር ከእስር ቤት ከወጡ በኋላ ቤተ መንግስት ተቀብለው አነጋግረውት ነበረ። ምንድን ነው የተነጋገራችሁት?
በመንግስት ሳይሆን እኮ ጽፈት ቤቱ ነው
ይሄ። ጽፈት ቤቱ ኦኬ።
የጠቅላይ ሚኒስትሩ ቢሮ ያለበት ነው እና እዛ ነው ያው ሰዓት ተኩል ገደማ ተነጋግረናል። ብዙ ነገሮች ናቸው የተነጋገርናቸው።
ለህዝቡ ሊነገሩ የሚችሉ ነገሮችን አትሊስት ቢነግሩን።
አይ ያለፈው ጊዜ ያነሳሁት ነገር ነው ከኔ ከግሌ ጋር ለዚህ ለቢቢሲ ሃርድ ቶክ ላይ ተናገርኩት። ብዙ ችግር ነበረበት እኔ እንድፈታ ለማድረግ እና እስከ ወይ ትፈቱታላችሁ ወይ እኔ ደግሞ ስራዬን እለቃለሁ እስከ ማለት ድረስ የሄደበት ሁኔታ እንደነበረ ነው የነገረኝ። ያው ነገር ያፈውኝ ምክንያቱም ይሄ የሚገርም ነገር ነው እና ዶክተር አብይን ምንነት የሚያሳይ ነገር ስለሆነ ዝም ብሎ በዝምታ መታለፍ የለበትም በሚል ነው የተናገርኩት እንጂ ሪሊ በግላችን የተነጋገርነው ነገር መነገር አልነበረበትም። ግን መነገር ያለበት ነገር ነው።
ግን እሳቸው አቶ አንዳርጋቸው ትፈታላችሁ ፍቶ አለበለዚያ እኔ እለቃለሁ የደረሱበት ደረጃ ምክንያቱ ምንድነው? ከእርሶ ጋር በግል ግንኙነት ነበራችሁ? በግል ትተዋወቃላችሁ? ድሮ ተማሪ በነበራችሁ ጊዜ ደግሞ ምንድነው?
በእድሜ ልዩነት አለን እኮ በላይ ልዩነት አለን።
ምንድነው እስከዚህ ድረስ አቋም እንዲወስዱ ያደረጋችሁ?
ግን በተወሰነ ደረጃ ለሰው ልጆች አጠቃላይ ምን ያለው ቀና የሆነ አመለካከት ያለው ጠቅላይ ሚኒስትር ነው እና እውቀት አለው። ብዙ ነገሮች ያነባል፣ ይከታተላል። እነዚህ ነገሮች በተው የራሱ መረጃ አለው እና ምን አይነት ሰው ነው ይሄ ሰው? ሪሊ እውነት ለመናገር አሸባሪ ነው፣ ሀገሩንም የማይወድ ነው፣ ህዝቡንም የማይወድ ነው፣ ጥቅም ፈላጊ ነው። እነዚህም በሙሉ ያውቃቸዋል ያለው። ስለዚህ እንደ ነውር አድርጎ ነው የተመለከተው ይመስለኛል። ያለው ከፍተኛ ነውር፣ እንደኔ አይነቱን ሰው በወያኔ መታሰር እንደ ነውር ነው የተመለከተው፣ እንደ ብልግና ነው የተመለከተው እንዳየው። ስለዚህ ነው እንደዛ ይመስለኛል ያለው በዛ መንገድ የተናገረበት ምክንያት።
አቶ አንዳርጋቸው በሃርድ ቶክንም አንስተው ነበር። አሁን ጨረፍ አድርገው በሃርድ ቶኩ ላይ ስለ ድርጅቶ የትጥቅ ትግል የተናገሩት ነገር ነበር። አሁን ደግሞ ድርጅቱ የመሳሪያ ትግሌን ለጊዜውም ቢሆን አቁሜያለሁ ይላል። እርስዎ በሃርድ ቶክ ላይ የተናገሩትና ይሄ እንዴት ነው የሚገናኝ ይመስሎታል?
ፖለቲካ ሁለት ቦታዎች አሉ።
ኦኬ።
የሚጋረፍ ጅራፍ ጩኸቱን የማያሰማበት ቦታ አለ፣ ደግሞ የሚመስለው ቦታ ላይ ደግሞ የጮኸም ይጋረፋል እና በዛ መንገድ መሰሩ።
በጣም ጥሩ። አሁን ያሉትን እንቀበለዋለን፣ በዛ በኩል እንተረጉመዋለን። ጌታዬ እስቲ ወደ ኮንቴምፖራሪ ሁኔታዎች ማን ነው የሰሞኑ ሁኔታዎች ኢትዮጵያ ውስጥ የተፈጠሩትን ልውሰዶት። ከእርሶ መፈታት ጀምሮ እስከ 60-70 ሺህ ሰው ተፈቷል የሚባላል። አንዳንድ የሳስበው ይቺ ሀገር በእስር ቤት ነበረች የሚሉት ነገር እንትን ይለኛል። የትናንትናውን አደጋ ሲያዩ በዶክተር አብይና በህዝባቸው ላይ የተቃጣውን አደጋ ሲያዩ ምን ይሰማዎታል? ምን ይታየዎታል? ምን ተሰማዎት?
ጀምሪያ በጣም ሀዘን ነው የተሰማኝ እውነት ለመናገር። ምክንያቱም ምንም ነገር ያላዙ ንጹሐን ሰላማዊ ዜጎች ላይ ምልህ ቦምብ መወርወር ይህ ጀግንነት አይደለም። በእንግሊዝኛ ካዋርዲስ ነው የሚባለው። ይሄ የፈሪ ስራ ነው የተሰራው ያለው። ሞራል የሌለ የሚሰራው ስራ ነው የተሰራው እና እነዚህ ንጹህ ወጣቶች ልባቸው በደስታ ተሞልቶ ባለበት ሰዓት ላይ ብለህ አንዳንዶቹ እንግዲህ እናቶችና አባቶች ያላቸው ነው ልጆቻቸውን ያጡበት ነው። ሌሎቹ ደግሞ ራሳቸው ልጆች ያሏቸው ሊሆኑ ይችላሉ። አባት እናታቸውን ያጡበት ሁኔታ ነው የተፈጠሩ። ለምንድን ነው ይሄ ሊደረገው ያሉ? ምን መጥፎ ነገር ሰሩና እዚህ ከስልጣን የሚወርዱትም ቢሆኑ ብለህ ያለው በቂ ጥቅም አግኝተዋል። አርፈው እሱ መብላት ይችላሉ። ምንም የተባሉት ነገር የለም። ለሰሩት ግፍ የሚመጥን ነገር እየተደረገ አይደለም። ሰው እያባረረ እያደናቸው አይደለም ነው እና እቺን ሀገር ምድህ በሰላማዊ መንገድ ወደ ተሻለ ነገር ኢቨን ለእነዚህም እንኳን ሀገሪቷና ህዝቡን ለበደሉት ሰዎች በሚመች ሀገር ለማድረግ እየተሰራ ባለበት ወቅት እንዲህ አይነት ግፍ ሲፈጸም በጣም ታዝናለህ። በጣም ነው የምታዝነው። እና የተሰማኝ እኔ ሀዘን ነው፣ ንዴት ነው፣ ከዛ በኋላ ቁጭት ነው የተሰማኝ። ግን ያው ህዝቡም ዶክተር አብይም በቀላሉ ማንም የሚበገርበት ሁኔታ ስለሌለ መጨረሻው እንዲህ አይነት ነገር የሚቀጥል ከሆነ ይህንን አድራጊዎች ናቸው ለሚከፍት ካሉ በሚጭሩት ሰዓት የሚነዱት እነሱ ናቸው። ኢትዮጵያን ህዝብ በዚህ አይነት መንገድ ማንንም ያሸንፈው ደሞ አይችልም። በምንም አይነት መንገድ ተሸንፎ በቃኝ የሚል አይደለም። በእንደዚህ አይነት አይሁን የተነሳበት ስሜት ማንንም የሚያቆመው አይደለም። የሚፈልግበት ግብ እስከሚደርስ ድረስ ስራውን መቀጠሉ አይደለም መቀጠሉ አይደለም። ያክ በዚህ ሰዓት በዚህ ጊዜ ያከናውኗል ይሄ ነው። ስንት ትውልድ ያቃተውን ስንት ያመለጠልን አሁን መስራ ላይ በተግባር ምን ተረቆይበት ሁኔታ አለ ብዬ ነው ማስበውና በዚህ አጋጣሚ ማለት የሚፈልገው እንደውም ይሄ ነገር ተፈጠኝ በውጪ የሚገኝ ኢትዮጵያውያን በዚህ ሰዓት ላይ በከፍተኛ ህብረት ምክንያቱም እኔ ለዲያስፖራው ውስጥ ያሉ መሰነጣጠቅ መከፋፈል አቋርጦ በከፍተኛ አንድነት ይሄ እድል የኢትዮጵያ ህዝብ እንዳያመልጠው ይሄ በማይረባና በሚረባው በዚህና በዛ የክፍፍል ዘመን አብቅቷል። አንዱን ሌላ ስም ለሌላው ሌላ ስም እየተሰጠ የሚኬድበት እና በጓደኞቻችሁ በጎረቤቶቻችሁ መጥፎ ባህር የተናደዳችሁ ሰዎች እንኳን ሳትቀሩ ከአሁን በኋላ ይህንን አይነት ችግር እንደማይፈጠር አውቃችሁ ሰዎችን ቀርቡ አንድ ሆኖ ለመጓዝ ትልቅ ስራ መስራት አለብን። እኛ አንድ ሆነን ከሄድን በገንዘብና በእውቀቱ ዲያስፖራ መስራት የሚችለው በተለይ በገንዘብ ወሳኝ ነው። ገንዘብ መቆጠብና አገሪቷን ለመቀየር ትልቅ አቅም ያለው ኃይል ነው እና ይህንን ማስገንዘብ አደራ ማለት እፈልጋለሁ። ምክንያቱም ለዛ አይነት አደጋና ሀዘን መመልሳችን መሆን ያለበት እጅ ለእጅ ተያይዘን ያንን ህዝብ ብዙ መስዋዕትነት ሳይከፍል የሚፈልግበት እንዲደርስ ማድረግ ነው።
አቶ አንዳርጋቸው አሁን ሲናገሩ ለኔ እንደገባኝ እንግዲህ ዶክተር አብይ የሚሉት አነጋገር አይነት ይመስላል። አንድ ሆነን ሳንለያይ ሳቸው በሌላ ቋንቋ ምን ይሉታል መደመር ይሉታል። እንዴት ነው እናንተም የአርበኞች ግንቦት ሰባትም ሊደመር ነው ማለት ነው? በዚህ ይሄንን በሰላም ሀገሪቷን ወደ እድገት ለማካሄድ የሚደረገው ላይ የምትደመሩበት ሁኔታ ቢፈጠር ትደመራላችሁ ማለት ነው?
ይሄው መመግለጫችን እኛ ግልጽ አድርገናል። በተለያየ አጋጣሚ ምድር ባገኘውበት እኛ የተቃውሞ ሱስ የለብንም። ያለበት ይኖር ይሆናል ግን እኛ የለን። መልካም ነገር እስከተሰራ ድረስ እና አገርንና ህዝብን የሚታደግ ነገር እስከሆነ ድረስ ታዳጊዎቹ ወይ ሰሪዎቹ እኛ ካልሆንም አንልም። እንኳን ተባብሮ የመስራት እድል ተገኝቶ ማለት ነው። ሌላውም እንኳን አከናውኑት ሁን እንዲህ አይነቱን ሀይል ለማመስገን እንዲህ አይነቱን ሀይል ለመደገፍ ወደኋላ የማንል ሰዎች የግል ኢንተረስት ያለው ሰው እዛ ውስጥ የለም። ያደፈጠ ሊኖር ይችላል እንደ ማንኛውም ድርጅት። እኔ እስከማውቀው ድረስ ግን በአመራሩ የተሰባሰቡ የሰው ሀይል የሀገሪቷን ስቃይ የህዝቡን ስቃይ በደንብ የተረዳ በዚህ ስቃይ ላይ ምንም አይነት ትርፍ ማትረፍ መነገድ የማይፈልግ የሰው ሀይል አለ። ስለዚህ ከዚህ ተነሱ ማንም ሰው መፍረድ ይችላል ያለው የኛ አቋም ሁሉ ነገሮች በተሰሩ ቁጥር ምን ሊሆን እንደሚችል እና የሚያስደምር ሁኔታ ባለበት ወቅት በሙሉ እየተደመርን እንጂ እየተቀነጥን አንሄድም።
አመሰግናለሁ ጌታዬ። በመጨረሻ ኤርትራና ኢትዮጵያን በተመለከተ ሊዋዩ መሆናቸውን እየሰማን ነው። ሁለቱም ፖዚቲቭ የሆነ መልእክት እየተለዋወጡ ነው። ልዑክ ቡድን እንልካለን ይላሉ አቶ አፈወርቅ ኢሳያስ አፈወርቅ። የኛም መሪ በደስታ በክብር ተቀበላቸዋለሁ ይላሉ። እንዴት ታውታላችሁ? አርበኞች ግንቦት ሰባት የናንተ መጠለያ ነበር ኤርትራ በከዚህ በፊት። ይሄን ሁኔታ እንዴት ታውታላችሁ? አሁን ካለው የኢትዮጵያ ሁኔታና ከናንተ አቋም ስትነሱ
አንዱም ለወያኔ ዘስርበት ደጋግሞ የሚጠይቀኛል ይሄንን ግንቦት ሰባት እና የኤርትራ ግንኙነት ነው የነበረው። ለይ በኢንተርቪውዎችም ሰምታችኋል ያለው ግልጽ የሆነ አቋም ነው ያለኝ። በአካባቢ ያሉትን አገሮች በሙሉ መርምር ለኤርትራ እንደ ኢትዮጵያ ለኢትዮጵያ እንደ ኤርትራ የሚሆን ስትራቴጂ ወዳጅ የለም። በብዙ ነገር ተመሳሳይነት ያለው ህዝብ ነው። በቋንቋ፣ በባህል፣ በታሪክ በአንድ በኩል ስዳት ኤርትራም ራሷ ትንሽ ኢትዮጵያ የሚመስል ነገር አላት። ራሷን የቻለ በርካታ ብሔረሰቦች የሚያሉበት ሀገር ነው እና ረጅም የሆነ ግንኙነት ያለው ነገር ነው። ኢትዮጵያን በጠላትነት በቋሚነት የሚፈርጅ አንድ ኃይል ኤርትራንም በቋሚነት በጠላትነት መፈረጁ አይቀርም። በቋሚነት እስከፈረጀ ድረስ ማለት ነው። ጊዜያዊ በሆነ መንገድ በመካከላችን ክፍፍልና መነጣጠል እስካለ ድረስ አንዳችን በአንዳችን ሳይ ለመቀለድና ለመጫወት ይሞክር ይሆናል ያለው ግን እነዚህ አንድ ናቸው ነው ያስበው አረቦችን ብትላቸው አረብ ይሆናል ኤርትራ ብለው ነበር ሲጠብቁ የነበረው አረቦች አይደለም ብለዋቸው አረብ ዲጋን ገባን ብለው ይችላል ያለው ነው በሌላም ቦታ ያሉት ነጮቹ ምራዋን ብትመለከት እነዚህ ሁለት ህዝቦች ለይተው አያዩም ስለዚህ እኔ ከድሮም ጀምሮ ፖርት ሱዳን 2000 ኪሎ ሜትር ምናምን ሄደ የጋራ ወደብ ገነባለሁ ምናምን ነገር ከምትል ሞምባሳ ወደ ሌላ ነገር ከምታወራ በርስለ በርበራ ከምታወራ በላይ በኩል እንደምዘዋ ለትግራይና ለጎንደር በ300ና በ400 ኪሎ ሜትር ርቀት ያለው ወደብ ይዛ ኤርትራ እንደገና ደግሞ በአሰብ በኩል ለተቀረው ኢትዮጵያ የሚቀርብና ትግራይ ላይ ደግሞ ማንንም እንደፈለገው ሊያሽከረክራት የማይችል አረቦች ተጽዕኖ ስር በተለይ ማትወድቅ ሀገር ባለችበት ሰዓት ላይ ሌላ ሀገር ጋራ ወዳጅነት ቅርበት የሚባል ነገር ተረት ተረት ነው። የኢትዮጵያ ብሔራዊ ጥቅም በኢኮኖሚ አኳያ ከሴኩሪቲ አኳያ በወደብ ጉዳይ ላይ ከኤርትራ ጋራ በመሆን በሚፈጠር ሰላም ከሚጠበቀው በላይ ከየትኛውም ሀገር ጋራ ቢሰራ አይጠበቅም ኢንክሉዲንግ ጅቡቲን ጨምሮ። ስለዚህ ይሄንን የመሰለ አቋም ነው ያለው። በጣም የተዋሃደ ህዝብ ነው። ከፍተኛ የሆነ መጋባት መዋለድ ያለበት ቤተሰቦች የባት ከልጅ የተበታተነበት ሁኔታ ነው ያለው። በአንድ ወቅት የተፈጠረ ግጭት የተፈጠረ አለመግባባት ያመጣውን ምሬት ስልኩ አጥፍቶ ይሄንን ህዝብ ወደ አንድ የሚወስድ ነገር መጀመር ኪ የሆነ ወሳኝ የሆነ የአንድ ሀገር የውጭ ግንኙነት ስራ ነው ተደርጎ መውሰድ የነበረበት። በጣም 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 ዘግቷል። ይሄ ጉዳይ ደግሞ በኤርትራና በኢትዮጵያ መካከል ያለ ጉዳይ እንጂ በኤርትራና ወያኔ መካከል ያለ ጉዳይ አይደለም። ይሄን ጉዳይ በተመለከተ ከታች ከሀርገሳ አንስቶ እስከ ላላንበሳ ያለው ህዝብ የሚመለከተው እንጂ የአንድ አካባቢ ህዝብ ጉዳይ አይደለም። ይሄ የፌደራል መንግስት ጉዳይ ነው። ፌደራል መንግስት ከፍተኛ ጥቅም የሚያገኝበት ሁኔታ የሚያመጣ እና የሀገሪቱን ህዝብ ጥቅም ውስጥ የሚያስገባ በመሆኑ የአንድ ክልል ጥያቄ የተደረገ መቀረብም መመለስም ያለበት ጉዳይ አይደለም እና በዚህ ደረጃ መታየት አለበት። በዚህ ደረጃ ስንገፋ የነበረ እምነታችን ነው። አሁን በተግባር ይተረጎማል። በአጭር ጊዜ ውስጥ ብዙ ነገሮች ይመጣሉ ብዬ ነው ማስበው። በአጭር ጊዜ ውስጥ ለሁለቱም ህዝቦች ሰላም ብቻ አይደለም ከፍተኛ የሆነ የህዝቡን መብቶች ማስጠበቅ የሚቻልባቸው ነገሮች ሳይቀሩ የኢኮኖሚ እድገት ጭምር ለሁለቱም ቦታዎች ማምጣት የሚችል ሁለቱም በአካባቢው ላይ በጋራ እየተስማሙ ከፍተኛ ተጽዕኖ ማድረግ የሚችል የጋራ ፖሊሲ ሲስተም እንደፈ የሚሄዱበት ሁኔታ ይመጣል የሚል እምነት ነው ያለኝ።
አቶ አንዳርጋቸው ይሄንን ሲሉ እንግዲህ አብረን ተባብረን ተደማምረን መኖር ነው የሚያዋጣን ነው የሚሉት። ይሄን ነገር ግን የቲፒኤልኤፍ ወይንም የህወሓት እምቢ ማለት ችግር ውስጥ አይከተውም?
ቀደም ብሎ ተናግሬያለሁ። የህወሓት ብቻ አይደለም የድንበር ጉዳይ የአንድ ክልል ጉዳይ አይደለም ያለው። በሶማሌ በኩል ያለን ድንበር የሶማሌ ክልል አይደለም ይወሰን ያለው። በሞያሌ በኩል ያለውን እዛ አካባቢ ያለ የሞያሌ ህዝብ አይደለም ይወሰን ያለው። እነዚህን ጉዳዮች በሙሉ የፌደራል መንግስት ጉዳዮች ናቸው። ፌደራል መንግስት ነው የሚወሰነው። ዛሬ ባለፈው ስብሰባ ማለት ባድሜን እውነት ለመናገር እኮ መጠየቅ ያለባቸው እንደውም የህወሓት አባላት እና የትግራይ ህዝብ እኮ ያለምንም ይግባኝ ስምምነት እቀበላለሁ ብሎ አልጀርስ ላይ ሄዱ በማይረቡ ጠበቆች ኢትዮጵያ እንድትወከል አድርጎ እንዲህ አይነት ውሳኔ እንዲወሰን ያደረገው እኮ ይሄን እንደ ትልቅ መልአክ የሚያዩት የነሱ መሪ መለስ ዜናዊ ነው። አሁን ምንድነው እየተባለ ያለው? ያ ውሳኔ የተባበሩት መንግስታት ውሳኔ ሆኗል። በዛው ውሳኔ መሰረት አስፈጽሙ ብሎ ሪዞሉሽን አሳልፏል በኢትዮጵያ ላይ። ኢትዮጵያ እኮ ዓለም አቀፍ ህግ ጥሳ ነው አሁን ያንን ቦታ ያዘች። ከዛ በተረፈ ደግሞ ዶክተር አብይ እንዳለው በማማከር ደረጃ ከሆነ ልጅ ኢትዮጵያን ባህር አልባ ያደረገ ውሳኔ ሲወሰን ደጋግሜም ተናግሬያለሁ። ምክንያቱም በዛ 83 ዓመተ ምህረት ኢትዮጵያንስ ብሎ ሀርማን ኮንድ የአፍሪካ ዴስክ ኃላፊ ለመጠሰን ሲጠይቃቸው የእኛ ጉዳይ አይመለከተንም ብሎ መልስ የሰጡ ሰዎች ናቸው። ስለዚህ በዋነኛነት እዛ ላይ ችግር ካለ መጠየቅ ያለባቸው ማንሳት ያለባቸው ይሄ የራሳቸውን መሪዎች ነው። እነዚህ ሰዎች ብዙ ከካህዲ ደስኝነት ስለሌላቸው እዛ ሀገራቸው ላይ ያቆሙላቸው ካውንት ካለ እነሱን ያፍርሱ። በሌላ ጉዳይ ላይ ግን ምንም ማለት የሚችሉበት መብትም ያላቸው አይመስለኝም። እንደ ማንኛውም ኢትዮጵያ ውስጥ በኩል የግል ጉዳይ አይደለም ጉዳይ
አቶ አንዳርጋቸው ከመለያየታችን በፊት አንድ ሁለት ደቂቃ አለችኝና እስቲ በዚህ ሬዲዮ አማካኝነት የርሶን መልእክት ለሚያዳምጡ ኢትዮጵያውያን የሚያስተላልፉት መልእክት ካለዎት አንድ ሁለት ደቂቃ ሰጣለሁ ጌታዬ።
እኔ ማስተላለፍ የምፈልገው ነገር ኢትዮጵያ በተደጋጋሚ እድሎች አግኝታለች። እነዚህን እድሎች ግን እያባከነች የመጣች ሀገር ሆናለች። እና ሰው እድሉ እንደሚያልቁ ከንራን አውቶፍላክ ይላል በገደበገለ ሰፈር ያንግሊዞች። እና አገርም ከንራን አውቶፍላክ እድሉ ሊያልቅ ይችላል ያለው ያ እድሉ ያለቀለታ መመለሻ ነገር የሌለው ነገር ነው። ይሄ አሁን የመጣው እድል የዛነት እድል ነው የሚመስለኝ። ይሄን እድል ማባከን በምንም አይነት መንገድ አንችልም። እንዳይባክን ማድረጊያ መስታሪያችን አንድነታችን ነው። በአገር ውስጥም በአገር ውጭም በአንድ ላይ እስከ ቆምን ድረስ ሁሉንም ነገር ማስተካከል ይቻላል ያለ ዲሞክራሲ የሰፈነበት ነፃነት የሰፈነበት ማህበራዊና ኢኮኖሚ ችግሮች የተቃለሉበት እና ከተልልቅ እንደ ታላቅ አገር ታሪክ እንዳለው ህዝብ ከተልልቆቹ አገሮች ላይ ባጭር ጊዜ ውስጥ መመደብ የምንችልበት ደረጃ እንደርሳለን። ግን ያንን ማድረግ የምንችለው ይሄ በመካከሉ ሰው ለሚረባና ለማይረባ ትልቁን ነገር እየረሳ በትንንሽ ነገር ላይ ቅራኔ መቃቃር ውስጥ እየገባ እጅ ለእጅ ተይዞ የማይሄድበትን ሁኔታ መፍጠሩ ነው። የዚህ አይነቱ ነገር ማብቃት የግዴታ ነው። ይሄን እድል ላለማባከን ይሄ አስፈላጊ ነው። በአንድ ላይ መሄድ ይኖርብናል። በአንድ ላይ መለመን ያለባቸው ሰዎች ካሉ እንደው ለምኑ አንተ ማረጋ ይሻላል ነው መደያቸው። ምክንያቱም በቃ እስከዛ ድረስ የሚገፋ ሁኔታ ውስጥ ማገር ይባላል። እና ይሄንን አድርጎ አንድ ላይ እንግባዝ አንድ ላይ እንቁ ነው የምለው።
አቶ አንዳርጋቸው እጅግ በጣም እያመሰገንኩ እንግዲህ በእርሶ የሚሉት ባጭሩ በዶክተር አብይ አይነቱን አንድነት መደመር የሚሉት ነው ማለት ነው። እንደመር ነው የሚሉት?
አዎ እንደመር።
ጌታዬ እጅግ በጣም አመሰግናለሁ። በድጋሚ እንኳን ለውድ ቤተሰቦን በአይነ ስጋ ለመገናኘት አበቃዎ። የከበረ ሰላምታ ያቀርቡልን። እናመሰግናለን። ጤና ይስጥልኝ ጌታዬ።
And I still think, bye-bye.
ሰላም ጤና ይስጥልኝ። የዝግጅታችን ተከታታዮች እስካሁን ስለተከታተሉት የነበረው ዘውትር ጉድ በዚህ ሰዓት ወደና ሲቀርብ የነበረው የቀጥታ ስርጭታችንን ነው። በነበረው ፕሮግራሞች ላይ ተከታታዮች በዝግጅታችን ያላችሁን አስተያየት ለቀጥታ ስለደንጹ ለነበረ እጅግ በጣም እናመሰግናለን። የዘውትር ተሳትፏችሁ ማይለየን እንላለን። በዛሬው በነበረን ቆይታ ላይ እንዲሁም አህመድ ሁለት ኢንተርቪዎችን አድርጎ ነበርና በመሱ ዙሪያ በርካታ ሰዎች ጥሩ አስተያየቶችና ደምቢ አስተያየቶችን እየሰጣችሁን ያላችሁት እናመሰግናለን። እንግዲህ
እስከ ሳምንት
መልካም ሳምንት ያልመነሰናበታችሁ እኔ ዘውዱ እንዲሁም አህመድና
ገሎ
ነበር። መልካም ሳምንት።
I'm gonna make you mine.